በጌታ የተወደዳችሁ ቅዱሳን ሰላም ለእናንተ ይሁን። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። ጥበቃውን አብዝቶልን ደግሞ ሁላችንንም በሰላም አውሎን በዚህ ምሽት ስላደረሰን በዚህ መስመር ተገናኝተን ደግሞ እግዚአብሔርን እንድናመልክ ይህን እድል ስለሰጠን እግዚአብሔርን እጅግ እናመሰግነዋለን። ዛሬ ቀኑ ኦገስት 11 2026 የማክሰኞ ሻሎም ዓለም አቀፍ ቴሌኮንፍራንስ ፕሮግራማችን በዚህ ሰዓት እንጀምራለን። የምሽቱን ዛሬ የተቀዳው ቁጥር የሚሆነው 7508 ይሆናል። በዘዳግም 20 መጀመሪያ ሰንበት ትምህርት የሚያወያየን ዛሬ ወንድማችን ጋሻው ታከለ በቃሉ የሚያገለግለን ናትናኤል ብርሃኑ በዝማሬ ታችን የዛ ወልደ ብርሃን መጨረሻ ፕሮግራማችን በጸሎት የምትዘጋለን ደግሞ እናታችን ወይዘሮ ጌጤ ትሆናለች። ፕሮግራሙ የምመራው ዘመናዊ ነኝ። ሁላችሁንም እንኳን ወደዚህ ወደ ሻሎም የቴሌኮንፍራንስ ፕሮግራም በደህና መጣችሁ ማለት እወዳለሁኝ። ዘዳግም 27:9-10 ለአንበብና ጸሎት አድርገን ወደ መዝሙር አገልግሎት እንገባለን። ቃሉ እንደዚህ ይላል። ሙሴና ሌዋውያን ካህናት ለእስራኤል ሁሉ እንዲህ ብለው ተናገሩ። እስራኤል ሆይ ዝም ብላችሁ አድምጡ። ዛሬ የአምላክህ የእግዚአብሔር ሕዝብ ሆነሃል። ለአምላክህም ለእግዚአብሔር ቃል ታዘዝ። ዛሬም የማዝህን ትእዛዝና ስርዓቱን አድርግ ይላል እግዚአብሔር አምላክ። የተመሰገነ ይሁን። እኛንም ደግሞ ህዝቡ እንድንሆን ስለመረጠን የጌታን ቃል ደግሞ የሚለንን ታዘን በትእዛዙ መኖር እንድንችል ማድረግ እንድንችል ሁላችንንም እግዚአብሔር ይርዳን። በዚህ ምሽት ደግሞ ጌታ በተለየ መንገድ ሁላችንንም እንዲናገረን በጸሎት እንጋብዝ። አምላካችን እንጸልይ። ቅዱስና መሐሪ የሆንከው እግዚአብሔር አምላካችን እና አባታችን ተመስገን፣ እናመሰግናለን። ጥበቃህ በስቶልን ደግሞ ሁላችንንም በሰላምና በህይወት አውለህን በዚህ ጊዜ ስላበቃህን ፈቃድ ሆኖ በዚህ መስመር ተገናኝተን አንተን እንድናመልክ ይህንን እድል ስለሰጠህን ተመስገን፣ እናመሰግናለን። እኛ ደካሞች ነን፣ ኃጢአተኞች ነን። አንተ ግን ይቅር ባይ አምላክ ስለሆንክ በንስሐ ወደ አንተ እንመጣለን። መተላለፋችን ሁሉ ይቅር ብለህ ከኛ ጋር ደግሞ በዚህ ምሽት በመንፈስ ቅዱስ አማካኝነት እንድታስተምረን እና እንድትገናኘን እያንዳንዳችን እንለምንሃለን። የዘላለም አምላካችን እና አባታችን ተመስገን፣ ስለ ቸርነትህ፣ ስለ ፍቅርህ። ጌታ ሆይ በሰማይ ቤት ደግሞ እንዳንቀርብ ይህንን መስመር ስላዘጋጀህልን ለምድራዊ ህይወታችን ሁሉ የሚሆነውን ስላሟላሃልን ጌታ ሆይ በጤንነት ደግሞ ከቀን ወደ ቀን እያሻገርከን ስላለ በህይወት ስላውለህን የንስሐ ጊዜ ስለሰጠህን ጌታ ሆይ ለዚህ ሁሉ እጅግ አድርገን እናመሰግናለን። አባት ሆይ በዚህ ምሽት ደግሞ መሰብሰባችን ከአንተ ጋር ለመገናኘት ነው እና ፈቃድ ሆኖ በዚህ ምሽት የሚያገለግሉንን ሁሉ ጌታ ሆይ በተለየ መንገድ አንተ እንድትባርካቸው ጉባኤውን አንተ እንድትባረክ ከእያንዳንዳችን ጋር አንተ እንድትሆን ቃልህን በምንማርበት ጊዜ በምንሰማበት ጊዜ በተለያየ መንገድ ሰይጣን አይምሯችንን ለመከፋፈል በሚጥርበት ጊዜ ጌታ ሆይ ሰብሰብ አድርገን አንተ የምትናገረንን የምታስተምረንን ማስተዋል እንድንችልና ህይወታችን ደግሞ የሚለወጥበት ጊዜ እንዲሆንልን ያንተ ማንነት እኛ አውቀን ፍቅርህን ቀምሰን ሌሎችም ደግሞ ፍቅርህን ማካፈል እንድንችል አባት ወይ አፍቃሪ ህይወት እንዲኖረን አንተ እንድትረዳን እንለምንሃል። የዘላለም አምላካችንና አባታችን ጸሎታችንንም ደግሞ ስለምትሰማን እጅግ አድርገን እናመሰግንሃለን። እና መስመሩን አንተ ተቆጣጠር፣ ጸሎታችን መልስልን። ሕያውና ቅዱስ በሆነው በጌታ በኢየሱስ ስም አሜን። እሺ አሁን የመዝሙር ጊዜ ነው። በመዝሙር የምታገለግሉ ድምጻችሁን አሰሙኝ። ተባል እዘምራለሁ። እሺ ለምለም እየተባረክ ዘምሪ።
መዝሙር 148 እወድሃለሁ ኦ ጌታ ከምድራዊ ደስታ፣ ኦ ያንተን ሰላም ሰጠኸኝ የማይጠፋብኝን የሚለውን እዘምራለሁ። እወድሃለሁ ኦ ጌታ ከምድራዊ ደስታ፣ ኦ ያንተን ሰላም ሰጠኸኝ የማይጠፋብኝን እኩሉ ማተነገረም የፍቅሩ ነፃነት እኩሉ ማተነገረም ስላነፃኝ ደሙ አውቃለሁ ባጠገቤ ነው ከሰው ሁሉ ይልቅ። ጥሩ ነው ጌታ ሐሳብ ከመዝሙር ይበልጣል። እኩሉ ማተነገረም የፍቅሩ ነፃነት እኩሉ ማተነገረ ስላነፃኝ ደሙ። ደስታን በልቤ አገባ ስለዚህ ደርሳለኝ። ያለ ፍቅር ሚስት ብኖር ባዘን ሞላለ። እኩሉ ማተነገረም የፍቅሩ ነፃነት እኩሉ ማተነገረም ስላነፃኝ ደሙ። ኦ ቅዱስ መድኃኒቴ ሆይ ነፍሴን ደስ እንድታሰኛት በእርምጃህም ልሂድ። እኩሉ ማተነገረ የፍቅሩ ነፃነት እኩሉ ማተነገረ
እንቺ ተባረኪ። ሌላ የሚዘመር
ዘምራለሁ።
እሺ አክስታችን አምላክ ተባረኪ። ዘምሪልን
102 በአዲሱ መዝሙር መጽሐፋችን። የንጉሱ ልጅ ነኝ የፍቅር ልጁም ነኝ ከውቡ ግቢው አይለየኝ። ደስታውን ይነግራል ከላይ እንደሚገኝ፣ ልጆቹም ክብሩን ይወርሳሉ። የንጉሱ ልጅ ነኝ የፍቅር ልጁም ነኝ፣ እርሱ አይተወኝም የእርሱ ነኝ። ይጠራኛል አንድ ቀን ወደ ሰማይ ቤቱ፣ በዙፋኑ ፊት እቀርባለሁ። የንጉሱ ልጅ ነኝ እኔን ይወደኛል፣ ምሕረቱና ጸጋው ለኔ ነው። ሁልጊዜ ይሰጣል ከቶ አይተወኝም፣ እርሱ መጠጊያ አምባዬ ነው። የንጉሱ ልጅ ነኝ የፍቅር ልጁም ነኝ፣ እርሱ አይተወኝም የእርሱ
ይጠራኛል ቀን ወደ ሰማይ ቤቱ በዙፋ ናፊት ቀርባለ የንጉሱ ልጅ ነኝ ተስፋው መርገጥ ነው ሁላችንንም ይጠራናል በሰማይ መንግስቱ ወደ ሕይወት ውሃ በደስታ ተቀር በፊቱ የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝም የእርሱ ነኝ ይጠራኛል አንድ ቀን ወደ ሰማይ ቤቱ በዙፋኑ ፊት ቀርባለሁ በዙፋኑ ፊት እንቀርባለን
አሜን አሜን ተባረኪ እሺ ሌላ የሚዘምር ሌላ ሰው የሚዘምር አለ
ሄሎ
አቤት አማረች
መዝሙር 112 ኢየሱስ ክርስቶስ የኔ ወዳጅ ኢየሱስ ክርስቶስ የኔ ወዳጅ እንደ እርሱ የለኝም ሌሎችም እንኳን ቢተውኝ እርሱ ሳያደርገውም ማነው አሁን የሚለየኝ ጌታዬ ከወደደኝ አንድነት ከእርሱ አለኝ ማንም የማይወስድብኝ እርሱ ሞተ ስለ እኔ ማነው የሚፈርድብኝ ከአባቱ ለመነልኝ ለዘላለም ጠቀመኝ ማነው አሁን የሚከሰኝ እርሱ ራሱ መረጠኝ ማነው ከርሱ የሚለቀኝ ጌታዬ ስጠብቀኝ እሱም ተስፋ አሁን አለኝ ሞትም ሆነ ሕይወትም ከጌታዬ አይለየኝም ራብም ሆነ ጭንቀትም ዝቅታም ከፍታም ሀዘን ችግር አናፊ መቼም ቢሆን ከዚህ ፍቅር አይለየኝም በኢየሱስ ያገኘሁት አሜን
አሜን ተባረኪ እሺ ለአንድ መዝሙር ጊዜ አለን
ይዘምራሉ የሚዘምር ከሌለ
እንዘምር የለን ሌላ ድምፅ እየሰማ አይደለም ተባረኪ
እሺ መዝሙር 228 ከፀሐይ ማዶ ምንም ሀብት አይኖርም በምድራዊ ጉዞ የሚለውን ዘምራለሁ ከፀሐይ ማዶ ከፀሐይ ማዶ እዚያ ነው ቤቴ የኔ ቤት የፀሐይ ማዶ ምንም ሀብት አይኖረኝ በምድራዊ ጉዞ በሕይወት ማዶ ቤት ይኖረኛል በዓለም ባይመቸኝ የተናፍሆን አሁንም ጌታ ያድነኛል ተስፋ ከመቁረጥ ከፀሐይ ማዶ ከፀሐይ ማዶ እዚያነው ቤቴ ቤቴ የኔ ቤት ከፀሐይ ማዶ ከፀሐይ ማዶ ከፀሐይ ማዶ እዚያነው ቤቴ ቤቴ የኔ ቤት ከፀሐይ ማዶ ባለም ኖራለው ደግሞ ምጓዛለው ፈተና ቢኖርም ደግሞ መከራ የኔ ታላቅ መሪ የኔ ታላቅ አዳኝ ወደ ሕይወት ማዶ ያሸጋግረኛል ከፀሐይ ማዶ ከፀሐይ ማዶ እዚያነው ቤቴ ቤቴ የኔ ቤት ከፀሐይ ማዶ ከፀሐይ ማዶ ከፀሐይ ማዶ እዚያነው ቤቴ ቤቴ የኔ ቤት ከፀሐይ ማዶ አሜን
አሜን አሜን። ተባረኪ። በመዝሙር ያገለገላችሁት ሁሉ እግዚአብሔር ይባርካችሁ። ስለነበረን የዝማሬ ጊዜ እግዚአብሔር የተመሰገነ ይሁን። አሁን ደግሞ ሰንበት ትምህርት የምንወያይበት ጊዜ ደርሷል። የዛሬውን ጥናት የሚያስጠናን ወንድማችን ጋሻው ታከለ ይሆናል። መስማሩን ለሱ ለቃለው። ተባረክ። ጌታ ካንተ ጋር ይሁን።
አሜን። እንደምን ሰነበታችሁ ወገኖች? እግዚአብሔር ፈቅዶ አሁንም አንድ ሳምንት በሰላም አሳልፎን ለዚህ ደርሰናል። የተመሰገነ ይሁን። ዛሬ ሰባተኛው ትምህርት ነው። በጣም ደስ በሚል ሁኔታ ትላንት ሰባቶቹን ፍቅር የሚያደርገውን ተነግሮን ነበር፣ ተወያይተን ነበር። እህታችን በደንብ አድርጋን ያስተማረችን። ዛሬ ደግሞ ፍቅር የማያደርገውን የአንድ ሳንቲም ሁለት ገጽታ ናቸው። ይሄን አድርጎ 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 ብቻ ሳይሆን ይሄን አታድርጉ የሚል ነገርም እንዳለ ሁሉ የሚያደርገውን ካስተማረን በኋላ የማያደርገውንም ግልባጩን በደንብ አድርጎ ያብራራልናል እና በጣም ደስ በሚል ሁኔታ ግልጽ በሆነ ቋንቋ ነው ይሄ ትምህርት የተሰጠን እና የፍቅር ምስል ይላል ሰባተኛው ትምህርት። ፖርትሬት ኦፍ ላቭ ነው የሚለው በእንግሊዝኛ። ፎቶ ነው ብዙ ጊዜ ፖርትሬት የሚባለው። የሆነ ሆኖ ስዕልም ይሁን ፎቶም ይሁን በወረቀት ላይ የሰፈረ ማለት ነው እና ፍቅርን በደንብ እንድናየው አድርጎ አገላብጦ ያስተምረናል። ሰባተኛ ትምህርት ነው። ጊዜው እንዴት እንደሚሮጥ አሁን ትላንት ነው አንድ ብለን የጀመርን፣ ግማሽ በላይ እየሄድን ነው እና መታሰቢያ ጥቅስ እንዲሁም እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ከእነዚህም የሚበልጠው ፍቅር ነው ይላል አንደኛ ቆሮንቶስ 13:13። ልድገመው። እንዲሁም እምነት፣ ተስፋ፣ ፍቅር ከእነዚህ ሶስቱ ጸንተው ይኖራሉ። እነዚህ ሶስቱ ጸንተው ይኖራሉ ካለ በኋላ ከእነዚህም የሚበልጠው ፍቅር ነው ይላል። ለምን እንደዚህ አለ ብሎ ለሚጠይቅ ሰው ሁሉ ጸንተው ይኖራሉ። ያው ሰማይ ያደርሱናል። እምነት አምነን ነው፣ በእምነት ነው የምንጸድቀው። በጌታ ኢየሱስ ስናምን እሱ ስለሞተልን ኃጢአታችን ስንናዘዝ በእኛ ፈንታ እሱ ስለሚቀርብ በእሱ እንድናለን እንላለን። ይሄ እምነት ሰማይ ከደረስን በኋላ በቃ በእሱ ጋር መኖር ስንጀምር አዲስ እምነትም የለም፣ አንድ እምነት ነው። አንድ እምነት ነው በቃ አለቀ። ተስፋስ? ተስፋ የምናደርገው የእሱን መምጣትና እኛ ወደ ሰማይ መውሰድ ነው። እሱም ቢሆን ልክ ሰማይ ስንደርስ ሌላ ተስፋ የለም፣ ሌላ ሰማይ የምንፈልገው ነገር ስለሌለ አለቀ ማለት ነው። ያ ስላችሁ ፍቅር ግን ከሱ ጋር ነው የምንኖረው ፍቅር ይከተላል ከመጨረሻው ያው ሰፈር ቁጥር የለለው ከሱ ጋር በሚኖርበት ዘመን ፍቅር ነው አብሮ ነው የሚኖረው እና በሚገርም አድርጎ ያስተምረናል ይሄ አጋፔ የሚባለው የግሪክ ቃል ጳውሎስ 135 ጊዜ ጠቅሶታል ይላል በጽሑፎቹ እና በደብዳቤው በመልእክቱ በደንብ አድርጎ ይናገራል ስለዚህ አጋፔ እኔም በልጅነት የጀምሬን የሰማሁት አዲስ ኪዳን ውስጥ ስለ ፍቅር የሚናገሩ ብዙ አስደናቂ ክፍሎች አሉ ይላል ለምሳሌ ሮሜ 8:35-39 አንደኛ ቆሮንቶስ 2:9 ሁለተኛ አንደኛ ቆሮንቶስ 8:3 ገላትያ 2:20 ቆላሳይስ 1:13 አንደኛ ተሰሎንቄ ሌሎችም አሉ ከዚህ ከአንደኛ ቆሮንቶስ 13 ሌላ ማለት ነው እና ባለፈው ሳምንት የተማርነው ስለ ፍቅር የመንፈሳዊ ስጦታዎች የፈለገ ብንሞላ ፍቅር ከሌለን ዋጋ እንደሌለው ይናገራል ዋጋ ቢስ ይለዋል እና ይህን እንመለከታለን የፍቅርን ስዕል በጥልቅ እንመለከታለን ይላል ፍቅር በእውነት ምን እንደሆነና ምን እንደሚያደርግ በኢየሱስ ሕይወት ውስጥ ሙሉ በሙሉ ተገልጿል ይላልና ለኢየሱስ እንማር ስለ ፍቅር እየተማር ነው ፍቅር ማን ነው ፍቅር ኢየሱስ ነው የሚል ዘማር ያለ እና እሱ ነው የፍቅር መሰረታዊነት ደግሞ አንደኛ ቆሮንቶስ 1:13 እንደገና አንብቡ ይላል በደንብ አድርጎ ያብራራዋል ጳውሎስ በአዲስ ቋንቋ መናገር ትንቢት ማስተዋል እውቀት እምነትና ምጽዋት የሌላቸው ናቸው ማለቱ አይደለም ዋጋ የሌላቸው ናቸው እያለ አይደለም ሆኖም ግን ያለ ፍቅር የምናረገው ከሆነና ዝም ብለን ለማስመሰል በላይ የምናረገው ነገር ከሆነ ዋጋ እንደሌለው እና ይሄ እዚህ ሀገር በት አይ ላቭ የሚል ንግግር አለ እወዳለሁ በጣም እያለሩ ስለ ምግብም ስለ ኬክም ስለ እንጆሪም ስለ ጓደኞቻቸው ስለ ቤተሰቦቻቸው ስለ ልጆቻቸው በየቀኑ እንሰማዋለን እንደሱ አይነት ፍቅር ሳይሆን በፊልም የምናየው አይነት ሰርግ ላይ የምናየው አይነት ይሄ ወሲባዊ ፍቅር ሳይሆን ይሄ በስሜት ያልተመረኮዘ በቸርነት በበጎነት ወይም በመጽዋት ብቻ ሊገደብ የማይችልም ሆኖም እነዚህ ሁሉ በተለያየ ደረጃ ይወክሉታል ግን ይህ ፍቅር በመንፈስ ቅዱስ አማካኝነት ለኛ የተሰጠ ልዩ ጸጋ ነው ይላል በትግርኛ ስነ ስርዓት ግበር ይላሉ ስነ ስርዓት አድርግ ነው እንጂ ስነ ስርዓት ይኖርህ አይደለም አድርግ ፍቅርም ታዘን ነው ተገደን ነው የምናደርገው እና አንዳንድ ጊዜ እንወዳለን አንወድም ሳይሆን በክርስቶስ ወንድሞች ከሆኑ መወደድ አለባቸው እህቶች ከሆኑ መወደድ አለባቸው እንደ ግዴታም የውዴታ ግዴታ እኛ ሳንወደድ ሳይገባን እንደተወደድ ነው እኛ መውደድ እንዳለብን ነው ሰሞኑን የምንማር ፍቅር የሚያደርጋቸውን ነገሮች ሰባት ናቸው ይታገሳል ይላል ትዕግስት ብዙዎቻችን የለንም ቸርነት ያደርጋል ይላል በጣም ሩህሩህና አድራጊ መሆን ግዴታችን ነው እውነት ጋር ደስ ይለዋል ይላል እኛን ስለደገፈ እኛን ዘር ስላመካሸ ሳይሆን እውነት ነው እንደ ጥቁርና ነጭ ቀለም በቃ ምንም መሃል ላይ ያለ ግራጫ ቀለም የለም እና እውነቱን 100% እንድንደግፍ ነው ሁሉን ይታገሳል ይሸፍናል ይላል ይህም በጣም ከባድ ነው እና ማለት ወይስ መጽናት በሚል ጥንካሬ ስሜት የሚለው ላይ ምሁራን ይከራከራሉ አለ እና ማለት አንድ ነገር ነው መጽናትም ሌላ ነገር ነውና እንድንጠነክር ነው ምንማረው ሁሉን እንድንታገስ አንዳንድ ጊዜ ማስፈልግ ማጋነንና በወሬ ማናፈስን ትተን መታገስና መሸፈን እንድንችል ነው ሁሉን ያምናል ይላል ይሄ ደግሞ በአሁኑ ጊዜ የጅልነት ምልክት ቁጥር አንድ ተብለን የምንማረው ነው በዚህ ዓለም ተጠራጥረን አረጋግጠን ነው በተለይ የተጎዳን ሰዎች ዝም ብለን ማመን አንችልም የሆነ ሆኖ ይሄ ነገር አንደኛ ቆሮንቶስ 13ን አውድ وسط هلون معمن مالت لليلوش بقو قمت مستط مالت نو مالت بنا بهلون نقر بكفات على مايت عند سو دولو بيزاقا هم بدي ساعت ندي دولو عبساهم تقردتو يهون بتيناو يهون من دهنا بلن مدول بكفات كمايت لمن بدي ساعت ندمتن ياهو قال ومن دمتن ياهو قال ديك من مالت نو هون يدولو مزقات بلو بمطفو مايت يكيالا لكن النتمو አዎ በጤና እንደሆነ ተስፋ አለኝ ብሎ ማየት አለ እና ምን መርጠው ነገር ነው የሁሉ ብዙ ነገር ሁሉን ተስፋ ያደርጋል ይላል አንዳንድ ጊዜ ነገ መልካም ይሆናል ሚሉን ንግግር አለ እና የተሻለ ነገር ይወጣዋል ብለን ምክንያቱም ቃል ኪዳኑ ግልጽ ነው እዚህ ላይ እንደምናውቀው እኔ ለእናንተ የማስባትን ሐሳብ እኔ አውቃለሁ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ይላል እግዚአብሔር እና በሱ ከታመን ለክፉ የመጣውን በጎ ይሆናል ይሄን ማሰብ ነው በቃ ሌላ ምንም ሳይንስ የለውም ስንተነት ነው ምን ነው እና አንዳንድ ጊዜ እናምነውም ተስፋ እናረጋው ከላይ የሚቆጣጠረው ስላለ ነው በሁሉ ይጻናል ይላል ደግሞ ሁለቱ ተመሳሳይ ትርጉም ያላቸው ይመስላል አለ እነኚህ አንደኛ ቆሮንቶስ 13:7 ላይ ስቴጎና ሂፓሜኖ የሚሉት ግሶች መካከል ልዩነት የለም ዲባል ይችላል ሁለቱም ተመሳሳይ ትርጉም ያላቸው ሲሆን እዚህ ጋር በመከራ ውስጥ መጽናትን ያመለክታሉ እንግዲህ መከራ ላይ ሆነን መጽናት መቻል በጣም ምርጫ ነው ምክንያቱም ወደ ክፉ ያሰው በዛ ያረሩ በሽታ ማግኘት ይችላል ወይንም ምን ልታስተምረኝ ነው ብሎ ከጌታ ወደ ላይ በማሰብ ወደሱ በመጥራ የበለጠ በመጠጋት ትምርቱን ለመማር መሄድ ይቻላል አንዳንድ ጊዜ ስራስና ተፋላ አረግነው ነገር ስንከሰስ በጣም ይጎዳል እና በመስራ ቤትም በትዳርም በኑሮም በቤተክርስቲያንም ፈገግ ስትሉ አንድ ሰው የሚከፋው ሊኖር ይችላል አይናችሁን ወደ አንድ ጎድ ስታዩና ስትመልሱ አይቶን ፊቱ ዞረ ይላል እና በቃ እንደው አንዳንድ ጊዜ ተሰው አትቅረብ የሚልብ ነገር ሊይዝ በጆሮአችን ሹክ ሊለን ይችላል ሰይጣን ግን በቅንነት ስካኖርንና በክፋት ስካላረግነው ድረስ መቼም ከሰው መራቅ አንችልም ከአገልግሎት መራቅ አንችልም ትላንት አንድ አስተናገር ነበር እንደዚሁ ማታ የሆነ ዩቲዩብ ላይ ያየው ቤተክርስቲያን መሄድ ሁሉ አስጠላኝ ምናምን ስትልቆየችና አንድ አቴንሽናችሁ ልሰር ብዬ ነው እንጂ እናንተ ናችሁ እንደዚህ የምትሉ መሰብሰባችሁን አተው ሲላውሪያ ጳውሎስ ትዛዝ እየሰጠ ነው እና ቤተክርስቲያን የሚያስቀረን ነገር አገልግሎታችን የሚያስቆመን ነገር ምንም መኖር የለበትም ለሰው ብለን አናገለግልም ለእግዚአብሔር ብለን ነው ብላ በጨረሻ ጨረሰችና በሚያስደስት ነገር መጣች መጀመሪያ ስደረደረው እንደው ለዘጋውም ነበር ምክንያቱም በጣም እንደተጎዳች በሰው ነው የጀመረችውና ኋላ ግን ጥሩ ትምርት ሰጠች። እሺ የዛሬው ደግሞ ፍቅር የማያደርጋቸው ነገሮች ስምንት ነገሮች ናቸው ከሰባቱ ጋር ተያያዙ ናቸው እነሱን እናጠናለን ራሳችን ለጸሎት እንድናደርግ ፍቅር አምላካችን ተመስገን አሁንም ለታስተምረን እድል ሰጠህናል ጌታ ሆይ ስላንተ ነው የምንማረው ህይወት በዚህ ምድር በተመላለስክ ጊዜ አስተምረህ ብዙ ነገር አለ እንደዚሁም በሐዋርያቶች የተጻፈ አለ በነቢያቶች የተጻፈ አለ የታወይ ልብ ብለን ብናዳምጠውና ብንኖርበት አንተ ልናስደስት እንችላለንና ጌታዬ የበለጠ ተጠጋን እንዳወቅን መጠን ያንተ ብርሃን በእኛ የሚታይ እንዲሆን ተረዳን ዘንድ ለምንሃለን ይሄ ትምህርት እንደኔ አይነት አፉ ኮልታፋ የሆነ ሰው ሊናገረው የማይችለው ነገር ነው ግን ጌታ መንፈስ ቅዱስ ሊትናገረው ያለውን ነገር ስጋና ደመን ሳታሰኝተ አንተ ትናገር ዘንድ ለምናለን በመካከላችን ተገኘ አትለየን በአንድ ልጅ በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን እሺ ፍቅር የማያደርጋቸው ነገሮች አንደኛ ቆሮንቶስ 13:4-7 እንደገና አንብቡ ይላል አንብቡልን ጳውሎስ ስለ ፍቅር በጎ ባህሪያት ብቻ ከመጥቀስ ይልቅ አለ ፍቅር የሌለባቸውን አሉታዊ ባህሪያት ጭምር የጠቀሰው ለምንድነው? ይላል እንድንማርበት ነው። እሺ ምዕራፍ 13 4 እስከ 7 የሚያነብልኝ ሰው
አንደኛ ቆሮንቶስ 13 4 እስከ 7 ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልም አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመጽ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል።
እግዚአብሔር ይስጥሽ። በጣም ቆንጆ ነው። አይቀናም የሚለውን ዜሉኦ የሚለውን የግሪክ ቃል ነው። እንግዲህ መንፈሳዊ ስጦታ በጽኑ ፈልጉ ካለ በኋላ እና ትንቢት ለመናገር በጽኑ ፈልጉ ብሎ ከዛ ባሉት ክፍሎች ውስጥ በአዎንታዊ መልኩ ሊሰራበት ይችላል። እዚህ ግን ሐዋርያት 7:9 ላይ እንዳለው ሁሉ አሉታዊ ነው። መንፈሳዊ ስጦታዎችን መፈለግ መልካም ቢሆንም ስጦታ ባላቸው ሰዎች ላይ መቅናት ግን ተገቢ አይደለም። አቤት እንትና ሲሰብክ ብላችሁ ታውቃላችሁ፣ እንትና ሲዘምር፣ እንትና ስትዘምር እና ማድነቅ አንድ ነገር ነው፣ መቅናት ግን ጥሩ አይደለም ይላል እዚህ ላይ። እና የመንፈስ ስጦታዎች ለእኛ የሚሰጠንን ያን መጠቀም ነው። ምክንያቱም እንደምታውቁት እሳት ነው፣ ሲሰጠን እንድናገለግልበት ነው። ብንቀብረው ደግሞ ቅጣት እንዳለ አንርሳና አንዳንዴ ጥሩ የሚሰብኩ ሰዎች እንደ መንፈሳዊ ስራ ሲጠሩ እንደው በጣም ሲከፋቸው ሳይ ይገርመኛል። እንደው ምን አይነት ይሄን የመሰለ ስጦታ ይዘው ላለው ግን እርግጠኛ ነኝ እኔም ቢይዘው እንድነሱ ሆናለሁ ብዬ እፈራለሁ። እና ይሄ የመከፋፈልን መንፈስ የሚያመጣው መቀናናቱ ነው። የሚዘምር ይዘምር፣ የሚጸልይ ይጸልይ። እንደኛ ዝም ብሎ ገብቶ የሚወጣና ሲጠራ ብቻ የሚያገለግልም አለ። ወንበር ለመሸከምና ለማስተካከል የተፈጠረ አለ። የመንታ ፍየሎች ቆዳ አንዱ ለመጣፍ አንዱ ለወናፍ ይላል ያገሬ ሰው። እና በተሰጠን ቦታ አንዳንዴ ለድካም ብቻ ለጉልበት ስራ የተጠራ ሊመስለን ይችላል። ያም ቢሆን ትልቅ አገልግሎት ነው። ከዘበኝነት ጀምሮ ከማጽዳት ጀምሮ ኃላፊነታችን መወጣት ነው ያለብን፣ መቀናናት ሳይሆን። እና መድረክ ላይ ያለ ሰው አይቶ የሚቀና ሰው መጽሐፍ ቅዱሳዊ እንዳልሆነ ይሄ ያስተምረናል። የሚቀጥለው ደግሞ አይመካም ይላል። ትዕቢት እንግዲህ የሌለው ሰው የለም። እና እሷ ነገር ፍቅር ካለ እሱ እንደሚወገድ ራሳችን የሚያኩራራን ነገር ራሳችን ላይ ስራ ተኮርን ስለሆነ እሱ መቅረት እንዳለበት እና እየቀጠለ ይሄዳል። አይመካም ካለ በኋላ ያለን ነገር ለሱ ክብር ነው የተሰጠን። አንዲት ትንፋስ ብትቀር ምን ሞት እንደሆንና ዋጋ እንደሌለን ገለባ እንደሆን ቆጥረን ራሳችን ሌላውን የበለጠ ከፍ ማድረግ እንዳለብን ነው ትምህርቱ። በትዕቢት አይነፋም ይላል። ከዚህ ከመመካት ጋር ያለ ነው። ፒሲኦ የሚለው ግስ ይላል ጳውሎስ። እውቀት በትዕቢት ይነፋል፣ ፍቅር ግን ያንጻል ይላል። እውቀት በትዕቢት ይነፋል። አንዳንዴ ዲግሪ ሲበዛ ገለባነትም ይበዛል እና መጠንቀቅ አለብን። እና ይሄ እውቀት በትዕቢት ሚነፋን ከሆነና እንደ ፍቅር ማንጸን ከሆነ እውቀቱ ወደ ፍቅር የሚስበን ካልሆነ ዋጋ የለው እና ራሱን የወጠረን ሰው ያመለክታል ይላል። እና እዚች ላይ መጠንቀቅ እንዳለብን ያስተምራል። የማይገባውን አያደርግም፣ ጨዋነት የጎደለው ባህሪ አያሳይም። ይሄም ደግሞ ሌላ የፍቅር ገጽታ ነው። አስኬሞኔኦ ይለዋል። ከግሪክ ቃል ጋር የተገናኘ ነው ብዙ እና ስነ ምግባራችን አሳፋሪና ኖረኛ እንዳይሆን ነው። ጠንካራ በደካማ አባላት ላይ ያሳዩት የነበረውን ትዕቢትና ሸካራ ባህሪ ሊሆን ይችላል ይለዋልና እኔ የተሻልኩ ነኝ ብሎ ካሰበ የማይገባ ነገር ጨዋነት የጎደለው ባህሪ ማሳየት እንደሌለበት ነው። የራሱን መብት አይፈልግም ይላል። መብትን ማስነካት በተለይ ለወንዶች በጣም ችግር አለብን። ዲስሪስፔክት በጣም እንገፋ። ባለቤቱን ካልናቁ አጥሮን አይነቀንቁም ይባል አባባል እየሰማን ስላደግን ማንም ሰው መብታችን እንዲነካ አንወድም። እና እሱም አስፈላጊ እንዳልሆነ መጥፊያ እንደሚሆን አንዳንድ ጊዜ ያልሆነ ቦታ እልክ ተጋብተን በዓለም እንኳን መሳሪያ ያለው ሰው ሊገለን ይችላል፣ የታመመ ሰው ሊጎዳን ይችላልና አንዳንድ ጊዜ መብትንም ዝም ብሎ ማለፍ በተለይ እዚህ ሀገር ተረግጦም ሶሪ ይላሉና በጣም ይገርመኛል። እዚህ ሀገር ያለው ትህትና እና ከነሱ ከዓለም ሰዎች ተሽለን መታየት አለብን። እያንዳንዱ ለባልንጀራው የሚጠቅመውን እንጂ ማንም የራሱን አይፈልግ ካለው ጋር ተመሳሳይ ነው ይላል። የሌላውን እያንዳንዱ ሰው የሌላውን መብት የሚያከብርበት ሁኔታ ውስጥ ሁሉም ተጠቃሚ ይሆናሉ። የራሳችን ዋጋ የሚጨምረው ሌሎችን በደንብ ስናከብርና መብታቸውን ስንጠብቅ ነው። ስድስተኛ አይበሳጭም ይላል። እዚህ ሀገር ከመኖር የተነሳ ሁሉ ነገር በፍጥነት ስለምናገኘው አናውቀው ትዕግስታችን እንደ ድሮ አይደለምና ይህንም እንድንማር ነው። ቁጣ መቸኮልን የሚያመለክት የውስጥ መነሳሳትን ያሳያል። ይህ ማለት ፍቅር ግልፍተኛ ወይንም ቶሎ የሚቀየም አይደለም ማለት ነው ይላልና በረባ በረባው ግልፍ ማለት ለልብም ጤነኛ እንደማይሆን ሳይንቲስቶች ያስተምራሉ። ለራሳችን ጤና ስንል ከዚህ ሀገር እንደመጣው ወንድሜ ጋር ነበር የምኖረው ዋሽንግተን ውስጥ ዋላ ዋላ የሚባል ከተማ እና በመኪና አቋርጠውኝ ሲሄዱ በቃ ቦልል ነበርና ወንድሜ ምን ይለኛል፣ ይህን ሰውዬ አሁን መቼ ታገኘዋለህ ይመስልሃል? በህይወት አሁን እዚች ቦታ ላይ ሁለተኛ ብትገናኙ ይመስልሃል? እለፈው በቃ አትናደድለት የሚለው ነገር ነበረው። እና እውነቱን እኮ ነው እላለሁ። አንድ ቀን ተላለፍን ብሎ እልክ መጋባት እና በመኪና በተለይ ብዙ አደጋ መፍጠር እንትን ይላል። እና በመንፈሳዊ ደግሞ ከነዛም ተሽለን መገኘት እንዳለብን እና አንዳንዴ የራሳችን መብት ነው ብለን መኪናም ስነዳ የመጀመሪያ ላይ ስንሰዋታ አንዷ ጥያቄ ወደኩባት፣ ሌላውን ሁሉ ትክክል አግኝቼ ከ25 ጥያቄዎች እቺ ትዝ ትለኛለች። ይልድ የሚለው በሌላ በኩል ሆኖ አንተ እየነዳህ ብትሆን አንድ ሰው እየፈጠነ በዛ ቢመጣ ምን ታደርጋለህ አለኝ። እንዴ አለፍ ይወዳለሁ እኔ የራሴ መብት ነው አልኩኝ። አይደለም ማሳለፍ አለብህ፣ ምክንያቱም ያ ሰውዬ ሀሳቡ ወደ ሌላ ቦታ ሆኖ ይችላል፣ ወይም ሴትም ልትሆን ትችላለች። እና አደጋ የሚፈጠረው ሁለት ሰው ልክ ሲጋባ ነው። ማሳለፍ ያንተ መብትም ቢሆን አመጣጣቸውን አይተህ ካላየህ ወይንም እልክ ከተጋባ ወይንም የወሰደው ነገር ካለ አደጋ እንዳይፈጠር ማሳለፍ ነበረብህ ተብዬ ያችን ፖይንት አጥቼ ነበር እና እስካሁን አስተውሳታለሁ። እና አንዳንዴ ግልፍተኝነት አያስፈልግም። ያው መብትን እኮ በእርጋታ ተናግሮ ማሳመን ይቻላል፣ ግዴታ ስለ ጮህን አይደለም። እና አንዳንድ ጊዜ ስንጮህ በዛ በኩል ያለውም ሰው እንዳይሰማ እንሆናለን። እና በመንፈስም በስጋውም ህይወት ግልፍተኛ መሆን ለጤናም አይስማማም፣ ለራሳችንም አይጠቅመንም። በሱፐርቫይዘር ጋር ልነጋገር ብሎ ወይንም አስተዳዳሪ ካለ ላነጋገር ብሎ ነገሩን ወደ ላይ መውሰድ ይቻላል። በብዙ ድርጅቶች በምናናግርበት ጊዜ እና ተራውን ሰራተኛ ጋር በግልፍተኝነት ማነጋገር የትም አያደርሰንም ለማለት ነው። ስምንተኛ በአመፅ ደስ አይለውም። የሚገርማችሁ ነው እኛን የሚደግፍና አንድ የፈለግነውን ውጤት ያመጣል የምንለውን አመፅ ሲመጣ ደስ እንዲለን አይገባም። በአመፅ ደስ አይለውም። ፍቅር የሌላውን ሰው በደል መዝግቦ የማይዝ ብቻ አይደለም አለ። በበደሉም ደስ አይልም፣ እንኳን ደረሰበት። ከውስጡ ክፉ ቢሆን ነው የምንለው ነገር አለን። በተለይ መጥፎ የህይወት አጋጣሚ ነገር ሲመጣ ብዙም አናቀው ሰውም ቢሆን ሳናውቀው በአምሯችን ሌላ ነገር ይመጣል እና ክፉ ይደርስበት ሰው የኛ ኃላፊነት ለሰዎች መጸለይና አመፀኛ ሰውም ቢሆን በፍቅር መሸፋፈን እንዳለብን ነው እና ሌሎችን በእውነት እንወድ በስህተታቸው አንደሰትም ይልቁንም እነርሱን ለመርዳት እንጥራለን እንግዲህ ነው ፍቅር ማለት ከነዚህ በላይ ከተጠቀሱት አሉታዊ ባህሪያት መካከል እናንተን ሊበልጥ የሚፈተተው ናቸው የትኞቹ ናቸው ይላል እንግዲህ በክርስቶስ ኃይል እነዚህን እንዴት ማሸነፍ ይችላላችሁ ነው የሚለው በክርስቶስ ኃይል የበለጠ ወደሱ ስንጠጋ እሱን የበለጠ ስናውቀው ህይወታችን እየተስተካከለ ይሄዳል እንጂ ብዙ በጣም ጥያቄ የሚተው ነገር ነው መመካትም የብዙዎቻችን መቅናትም አናውቀው አንድ ሲዮ የሆነ ነገር ስፖንሰርሺፕ ወረቀት ሜዲካል ስኩል ይገብታ እንተና እንኳን ሊያደርግልኝ ነበር አድርገዋለሁ ወይ አለች እንዴ አሁን ስም መጥራት ምን ያስፈልጋል አርግልኝ ከሆነ ላርገው እኔ ምን አገባኝ ታዲያ ያርገው አልኩ አይ አለመቸው ብሎ ምናምን ኖ ኖ እሱን ተይው አሁን ስም መጠራት ነው እኔ ለምንድን ነው የሚቀና አይነት ሰው ብለሽ አርግሽ ምታስቢኝ ምን አገናኘው ውለታ ከሆነ መጠይቂው ግልጽ አርግሽ ጠይቂ መልስ ታገኛለሽ ሰው መጥራት አያስፈልግም ብዬ ነው ብዬ ያው የወጣቶችን ህይወት ማበላሸት ነው እኔም እምቢ ብል ፈረምኩላትና ያው ሜዲካል ስኩል ጨረሰች ልጅቱና አንዳንድ ጊዜ መቅናት መንፈስ እግዚአብሔር ይመስገን ብዙዎቻችን ላይኖረን ይችላል በቁጣው በመመካቱ በሌላው በትዕቢት ብንወጠርም አንዳንዱ ላይ እግዚአብሔር ይመስገን የምንለው ነገር አለ ያም ሆኖ ግን ብዙ የምናስተካክለው ባህሪ አለ የማይገባውን አያደርግም የሚላለ ጨዋነት የጎደለው ባህሪ አያሳይም በጣም ከባድ ነገር ነው የራሱን መብት አይፈልግም ማን የራሱን መብት የማይፈልግ የሰው ልጅ የለም ብለን የምናስበው የዋሃን እንደርግብ ካለ በኋላ ጠቢበን እንደባብሏል ወንችን እንጠቅሳለን እንድታመችን ግን ያ ማለት ሌላውም እንድንጎዳ አይደለም እንደባ ያው መብታችንን ማስከበር በቦታው እንደሚያስፈልግ የሆነ ሆኖ ግን የምናልፈው ከሆነና በተለይ ለመስክርነት ያገለገልን ከሆነ በቤተክርስቲያን ውስጥ ከሆነ ብንተላለፍ ችግር የለውም የምናልፈውን ነገርና ሌላውን እስከተቀመ ድረስ መንፈሳዊ ህይወትን እስካስተካከለ ድረስ ግድ የለም ጥቂት ልታገስ ነው እንደ መዝሙሩ አይበሳጭም ይሄም በጣም የብዙዎቻችን በሽታ ነው ቶሎ መቆጣት ክፉን አይቆጥርም ማስተር አመታችን ጀምሮ የተደረገውን መጻሕፍት ያጽፋል በአመት ደስ ሳይለውም ይሄም ሊያደክመን ይችላልና ይሄን እንግዲህ እየተማርን ከአመት አመት ከቀን ቀን ከሰዓት ሰዓት የበለጠ ወደሱ ተጠግተን ህይወታችን እንዲስተካከል ነው ዋናው እግዚአብሔር የተመሰገነ ይሁን እዚህ ላይ ድረስ ነው የኔ ውይይት ጥያቄ ወይ ነው ሐሳብ ካለ 15 ደቂቃ በላይ አለን እሺ ጥያቄ አለም ሐሳብ አርባ አምስት ሰው ይታየኛል እንግዲህ ከአርባ አምስት አንድ ጥያቄ አይጠፋም ብዬ ነበር እኔም መጠየቅ እችላለሁ እድል ልስጥ ብዬ ነው
ሄሎ
እሺ ፓስተር
አመሰግናለሁ እና ከዕለታት አንድ ቀን ቤተክርስቲያን በወጣቶች በሽማግሌዎች በመዘመራን ተሞልቷል ይባላል እኔም ሰው የነገረኝ ነው የሰማሁት ታሪክ ነው እና ዝማሬ አገልግሎቱ ስብከቱ ሁሉ በቤተ ክርስቲያን በጣም ደምቆ ነበርና በቤተ ክርስቲያን አጥር ላይ ሁለት ሰይጣናት ተቀምጧልና አንዱ ሰይጣን አንተ ምን እየሰራ ነው? የሁሉ ሰው በዚህ ቤተ ክርስቲያን የሚያክል ወጣት ባልቴቶች ሽማግሌዎች አዳጎች ሁሉ እንዲህ የሚዘምሩ የሚያገለግሉ አንተ ምን እየሰራ ነው? ይህንን ያክል ሰው የተሰበሰበው ብሎ አንዱ ሰይጣን ሲጠይቀው ያኛው ሰይጣን ደግሞ አረ ውሸታቸው ነው እኔ ፍቅር ከልባቸው እኮ ነጥዬ ወስጃለሁ ነጥዬ ፍቅሩን ከልባቸው ወስጃለሁ ባዶ ምንም የለ ፍቅር የሚባል ነገር የለም ሁሉ በጥላቻ የተሞላ ነው ይሄ የሚያረጉት ሁሉ ውሸት ነው እውነት መስሎኝ ነው ብሏል ብሎ ሰው ሲነግረኝ ሰምቻለሁና እግዚአብሔር ይዳኔ በእነዚህ ከሶስቱ ሁሉ የምትመልጠው ፍቅር ናት ብሎ በአንደኛ ቆሮንቶስ 13 መጨረሻ ላይ ተናግሯልና እግዚአብሔር ይዳኔ አሁን እኛ አንገናኝም ጨዋታችንን ነው ያለ ነው እና በጣም እንዋደዳለን ብዬ አስባለሁ እንዋደዳለን ብንገናኝ እንዴት ይሆን እያልኩኝ ጎረቤት ለጎረቤት ብንሆን ወይም ደግሞ አንድ ቤተክርስቲያን አካባቢ ብንሆን እንዴት ቆንጆ ነበር እያልኩኝ ጥሩ ነበር እያልኩኝ እያሰብኩ ነው ያለሁት እና ዞር ብዬ ሳይ ደግሞ በአሁኑ ጊዜ በጣም በተላልቆች ቤተክርስቲያናት በተለይም በእኛ አድቬንቲስቶች ፍቅር ያንሳል ነው የሚባለው ፍቅር ያንሳል ለኛ እኛ በእግዚአብሔር በቃሉ ላይ በጣም ታማኞች ነን እግዚአብሔር መንገድ ላይ ነን እግዚአብሔር ህግ ላይ እግዚአብሔር ሰንበት ላይ ሰንበትን በተመለከተ ሌሎችንም በተመለከተ አለን የሚል መጽሐፍ ቅዱስን ጥናት በተመለከተ አለን የሚል ሰዎች ነን ሌሎች የማያነቡትን እናነባለን ሌሎች የማይሰብኩትን እኛ እንሰብካለን እግዚአብሔር ገልጾልን ማለት ነው እና ነገር ግን በአሁኑ ዘመን በተለይም በሀገራችን የምናየው ፍቅር ማጣቱ ነው በቃ ፍቅር ማጣት አንዱ ከሌላው ጋር እውነቴ ነው የምነግራችሁ በቋንቋ በዝምድና በቃ በዚያ ተነሳ አድሎ በማድረግ አንድ ሁኔታ ነው ያለ ነው በዛ በወንበር ላይ በቤተ ክርስቲያናችን በወንበር ላይ ያለው ማለት ነው መሪ ራሱ ይሄ ችግር አለበት ከኔም ጀምሮ ማለት ነው በእውነት ይህን ችግር አስወግደን አንድ ላይ ሆነን ሰንበት ምርቱ ባለፈውም እንደተማር ነው እና አንድ ላይ ሆነን በእውነት አገልግለን በፍቅር ታይዘን ያለ ፍቅር እግዚአብሔርን ማያ ስለማንችል በፍቅር ብንሰራ እንዴት መልካም ነው ሰይጣን ይሄንን ፍቅርን በመስረቅ ከሰዎች ውስጥ በመውሰድ ትልቅ ስራ እየሰራ ባለበት ዘመን ነውና ያለ ነው እግዚአብሔር ዳኔ ለማለት ፈልጋለሁ
አሜን ፓስተር በጣም እናመሰግናለን አዎ እንደዛ ይባላል እንደው ይቅርታ አድርጉልኝ እኔ እንግዲህ ከጴንጤዎች ጋር 2 ዓመት በላይ አምልክ ያለው እነሱን ለማጣጣል አይደለም ልክ ነው ጥሩ ፍቅር ሰዎች አሉ አንዳንዴ ግን ከኛ የከፋ ነገር አያለሁ ወንድና ሴት በሴት ተጣልተው በመኪና ሊገጨው ታክሲ እየሰሩ እንግዲህ የክርስቲያን ጸባይ ቀርቶ አለማዊ የማያረገው ነገር እና ያው በቸርች ዝም ተብሎ አረቆ እንጂ ይሄ ነገር ቢከሰሱ ያኛው እስር ቤት ነበር የሚገባ መኪና ያስነሳውና ብዙ አጸያፊ ነገር አይቻለሁ እኔ ፐርፌክት አይደሉም እያልኩ ነው እንጂ ከኛ ያንሳሉ ይበልጣሉ ብዬ የፍቅር ሚዛን የለኝም ግን አትሊስት ተከባብረን ኖራለን ያው ክፉ አይደረስባችሁ ነው የምንባባለው ክፉ ሲደርስ እንደማንም ሀበሻ እንደጋገፋለንና መሻሻያ ሩም ያስፈልጋል ትንሽ ምን ሻሻለው ነገር አለን የሆነ ሆኖ እንደሚባለው አይደለም ለልብየ ነው ያው ለየት ያለ ነው ቀዳሜ ነው እናከብረው እንደነሱ ዳናከብረው እና አቴንዳንሱም ዝቅ ያለም የሆነው በዛ ነው እና እናሻሽለው ብዙ ነገር አለ ግን የሌሎች አስቀንቶኝ ጭራሽ የነሱ ይሻላል እኔ ያልተሻለ ነው ማለት ነገር የለም ሁሉም ቤት ሰዓት አለ ለማለት ነው አባ ገብረሃና እንዳሉት
እኔ ስቶኛል
አዎ ፓስተር ተወልደ ቀጥል
እሺ የተሰጡ ሀሳቦች የምቃወመው ነገር የለኝም ግን ምንድን ነው እዚህ ላይ ትኩረት መሰጠት ያለበት ፍቅራችን መንፈሳዊ ህይወታችን በሰዎች ህይወት አይደለም መለካት ያለበት ሰዎችን እያየን እኔ ከሱ ይሻላለሁ እኔ ከሱ አንሳለሁ እኛ ከነሱ እነሱ ከኛ የሚለውን የሰማ ያድርስ ወገኖቼ መለኪያው ባለቤቱ ጌታ ኢየሱስ ክርስቶስ ነው ይጠራል ከእርሱ ጋራ ግንኙነት ቢኖረን ያውም የጠበቀ ግንኙነት ቢኖር እነዚህ ሁሉ እነሱ እኛ ከነሱ እንሻላለን እነዚህ ሁሉ በፍጹም መናገር አንችልም እርሱ የተናገረው እኔ እንደወደድኳችሁ እኔ እንዳሳየኋችሁ ነው ያለው ለማን ነው እንደዚህ ያለው ከእርሱ ጋር አብረው ለነበሩት በአካል አብረው የበሉ የጠጡ የተኙ የተራመዱ ያ እነሱ ያዋን ምስክሮች ሆነው ያንን ቃል ያስተላለፉት የማይጠራጠሩት እውነተኛ ቃል ዛሬም እኛ ተራችን ጠብቀን በጊዜያችን የተገኘን ይህንን የምናወራ ለነሱ እንደተባለ እሱ በብዙ ቃል ይተናገር ለእናንተ እንደምናገረው ለነሱ ለሌሎች እምላለሁ ቃሌን ለሚሰሙ ብሎ ተናግሯል በዮሐንስ ወንጌል ምዕራፍ 17 ላይ ያለውን ዝርዝሩ ስንመለከታለን እና በማቴዎስ ወንጌል የተራራው ስብከት ላይ ሂደን ተመልሰን ስንመለከት ባልንጀራህን ውደድ ጥራባ 3 ላይ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ የሚረግሟችሁን መርቁ የሚጠሏችሁንም መልካም አድርጉ ስለሚያሳድዷችሁም ጸልዩ እርሱ በክፉዎችና በበጎች ላይ ፀሐይን ያወጣል በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና የሚወዷችሁን ብትወዱ ምን ዋጋ አላችሁ ቀራጮቹስ ያንኑ ያደርጉ የለምን ወንድሞቻችሁን ብቻ ብትነሱ እጅ ብትነሱ ምን ብልጫ አላችሁ ምን ብልጫ ታደርጋላችሁ አሕዛብስ ያንኑ ያደርጉ የለምን ስለዚህ መለኪያው ማን ነው እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እንደሆነ እናንተ ፍጹማን ሆኑ ማለት እሱ ነው መንገር እሱ የሄደበትን መንገድ ነው መሄድ ሌላ መለኪያ ሌላ ምሳሌ ልናገኝ አንችልም ሰውን ስንከተል ንቆይና ሰውየው ሲወድቅ ወይም ሰትየዋ ስትወድቅ ማለት እንጀምራለን የማይወድቀው ክርስቶስን ስንከተል ግን ቤታችን እንደርሳለን መንገዱን እንሄዳለን ትክክለኛው መንገድ ስለዚህ ሰውን መከተል ፍቅርን ተፈጻሚ አድርጎም ክርስቶስን ስንከተል ነው የክርስቶስን መንገድ ስንሄድ ያ ፍቅር የሚፈጸመው በህይወታችን ጠላቶቻችን ወደዱ ሲልቆ ጠላት ከተወደደ እኮ ጠላት የለንም ማለት እኮ ነው የምንጠላው ፍቅር እዚያው ተፈጸመ በቃ የምንጠላው ሰው ከሌለ በቃ ክርስቶስ የክርስቶስ ልጆች ነን ማለት ነው ስለዚህ ሌሎች ሰዎችን እየተቃቀስን ስንናገር ጠላት በዚያ ገብቶ እንዳጠቃን ጥንቃቄ ማድረግ ያስፈልጋል። ጌታ ክርስቶስን ነው ዲያብሎስን ተቃወሙት ይላል ወይም ተቋቋሙት ይላል ትክክለኛ የድሮ ትርጉም በእንግሊዘኛውም ሬዚስት ነው የሚለው ከእናንተ ይሸሻል ይላል ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ወደ እግዚአብሔር ስንቀርብ ወደ ጌታ ስንቀርብ እሱ ነው እውነተኛ ህይወት እውነተኛ ፍቅር በህይወታችን የሚፈጸም እኛ አይደለም እናደርገው ከሱ ጋር ስንገናኝ አንድ አምፖል እኮ አይ ማብራት አለብኝ ብላኩ አይደለም ከኃይሉ ጋር ኮኔክትር ስለሆነች ስለተገናኘች ብርሃን ትሰጣለች የኛ ህይወት እንደዚህ ሆኖ መሆን ያለበት ብዙ ጊዜ ጨርስኩ መሰለኝ ይቅርታ በዚህ ላውቃ ጌታ ይባርካችሁ
እግዚአብሔር ልናገር
እሺ
እሺ እግዚአብሔር ባርክ ፓስተር እውነት ትክክለኛ መልስ ነው መለስኩ ብዙ ሰዎች የአድቬንቲስቶች እኛ የእኛ ሰው ራሱ ፍቅር የላቸውም ይላሉ ፍቅር ማለት ማን ነው ማን ነው ፍቅር ግን መጀመሪያውን እንደምናውቀው አንደኛ ዮሐንስ 4:8 ላይ እግዚአብሔር ፍቅር ነው አሁን አድቬንቲስቶች ፍቅር የላቸውም ማለት ክርስቶስ የላቸውም አምላክ የላቸውም ማለታችን ነው እኛ ብያን ነው በዚህ ላይ መጠንቀቅ ፓስተር እንዳለው መጠንቀቅ ያስፈልገናል ግን የእግዚአብሔር ትምህርት ሰዎችን አስመስሎ የሚያደርጉትን ነገሮች ሁሉ እኛን በጣም አበላሽቶናል። ፍቅሩ ፍቅር ይመስላል ግን ፍቅር አይደለም። መዝሙሩ መዝሙር ይመስላል መዝሙር አይደለም። ጸሎቱም ራሱ ከእግዚአብሔር የተባረነው ነገር ነው። እና ባለፈው ሰንበት ትምህርት አይታችኋል። ራእይ ምዕራፍ 2 ቁጥር 14 እስከ 18 ከሃያ ያለው አንደኛ የበላአም ትምርት ሁለተኛ የኒቆላዊያን ትምርት ሶስተኛ የኢዛቤል ትምርት እነዚህ እንደውም በዚህ ላይ ትኩረት ድንሰጥ የተሻለ ነው ብዬ ነው ገምተው ለምን እነዚህ አስመሳይ ነገሮች አስመሳይ አምልኮ አስመሳይ መዝሙሮች ሁሉም ነገር እኛን አበላሽቶናል ስለዚህ በአፋችን ሞልት አፋችን ሞልት እንደው ፍቅር እነሱ ጋር ነው ያለው እነሱ መንፈስ አላቸው እነሱ እንደዚህ ጥጦታ ይሰጣሉ ይጣያቃሉ ብዙ ሰዎች እንደዛ አላሉ ይሄ ምን ማለት ነው ክርስቶስ የሌለበት ቦታ ፍቅር አለ ክርስቶስ የሌለበት ቦታ ትግስት አለ ክርስቶስ የሌለበት ቦታ ምን አለ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ እንደምለው ያምልኮ መልክ አላቸው ኃይሉን ግን ክደዋል ኃይሉን የካዱትን ሰዎች ነው እኛ ዛሬ እንዲህ ፍቅር አላቸው እንዲህ እንደዚህ አላቸው ብለን የምንገምተው ለእኛም ወዮልን በጣም አስፈሪ እንትን ነው ምክንያቱም ኢዛቤል በዘዴ ገፍታለች የአድቬንቲስት ሆስፒታል የአድቬንቲስት ትምህርት ቤት የአድቬንቲስት አሁን ቸርቻ ብቻ ቀርታለች እሷም እንጃ አንዳንድ ሁኔታ ስንመለከት ማለት ነው እና ስለዚህ ጠልቀን ማየት ያስፈልገናል እግዚአብሔር ብዙ ትምህርት ሰጥቶናል በቂ ትምህርት አለን እና በዛ ላይ ትኩረት ስለማንሰጥ የሌሎቹን እየተመኘን ነው አይሁዶች ድሮ በሳሙኤል ጊዜ ንጉስ አንግስልን እንደ አካባቢያችን አሉ። እኛም ዛሬ ከዛ የምናንስ ሰዎች አይደለም። አንተን አይደለም እኔን ነው ናቁኝ ብሎ እግዚአብሔር ሳሙኤል እንደተናገረው የእግዚአብሔርን ስጦታ እየናቀን ነው። ስለማንኖርበት እንደውም ሌላው ይሻላል ከኛ እያሉ። እኛ ስለማንኖርበት እውነት መሆኑን አይቀርም። እና ጠለቅ ብለን ማለት አለብን በምንናገረው በምናደርገው ነገር ሁሉ መጠንቀቅ አለብን ፓስተር እንዳለው እግዚአብሔር ባርካችሁ
አሜን አሜን በጣም እናመሰግናለን ቆንጆ አርጋችሁ አውራርታችሁታል በጣም መጠንቀቅ አለብንና ለሁሉም ይሄን ነገር እንማረው እንኖርበት እንዳሉት የውጮችን ማየት ሳይሆን እኛ ወደ ስም እንዴት እንቀርባለን ነው ትምርቱ ዋናው ትምርትና ሰው አንድ አባባል አለ በአጥሩ ባሻገር ያለው ሳር አረንጓዴ ነው ብሎም አስተሳሰብ አለ በዚህ በፈረንጆቹና በአንተ በኩል ያለውን ውሃ ጠጣ የሚል ምክር ይሰጣሉና አረንጓዴ እንዲሆን ያው ሌላ ነገር የለምና በመንፈሳዊ ህይወታችንም የበለጠ ወደ እሱ እንድንጠጋ ፍቅራችን የበረታ እንዲሆን እውነቱ እንዳለን ስላረጋገጥን ይሄ ነገር የማይደረስበት የሚባል አይደለም። እግዚአብሔር ፍቅሩን ይስጠን የበለጠ ወደ እሱ እንድናድግ ያድርገን። ደህና ደሩ፣ ወዳችኋለሁ። ተባረኩ።
አሜን አሜን። አንተንም እግዚአብሔር ይባርክ። ጌታ ጸጋውን ያብዛልን። አገልግሎትህን ጌታ ይባርክ። እግዚአብሔር አምላክ የተመሰገነ ይሁን። ሀሳብ በመስጠትም የተባበራችሁትን እግዚአብሔር ይባርካችሁ ማለት ፈልጋለሁ። እኛም እንግዲህ እንደተባልነው መኖር እንድንችል በፍቅር ማደግ እንድንችል ሁላችንንም እግዚአብሔር ይርዳል። ተባረኩ ሁላችሁንም። እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ እያልኩኝ አሁን ወደምቀጥለው ክፍል እንሸጋገራለን። ዛሬ የተቀደው ቁጥር የሚሆነው 7508 ይሆናል። ዛሬ በቃል የሚያገለግለን ወንድማችን ናትናኤል ብርሃኑ ይሆናል። ከቃል በፊት መዝሙር ይኖረናል። እህታችን የዛፍ ወልደ ብርሃን በመዝሙር ታገለግለናለች። ተባረክ የዛፍ።
ይድስልኝ። ስለዚህ ይድል ማመሰግናለሁ። ወንድማችን ካሻው እግዚአብሔር ባርክ ስለወያየ። ከዚህ በመቀጠል የምዘምረው መዝሙር መልሱን አገኘው ከሚለው መዝሙር ነው የምዘምረው። አስቴ የተረጎመችን መዝሙር 24 እንዘምራለን። ሰማይን ሳስብ የሚለው መዝሙር ዘምራለን።
ሰማይን ሳስብ ልቤ በደስታ ይሞላል። የዓለም ጭንቀት መሸጋገሪያ ነው። በመንገዴ ሁሉ ችግር ቢገጥ ግድ የለኝም፣ ዓለም ቤት አይደለም። እስከዚያው ግን በደስታ ዘምራለው። እስከዚያው በእምነት እጓዛለሁ። እስከዚያው ከተማማይ ክርስቶስ ኢየሱስ ታስመስኪሰሩ የምድር ሀብት አላፊና ጠፊ ነው። ስናስበው ሁሉም ጊዜያዊ ነው። አምላካችን በሰማይ ያዘጋጀው ሀሳባችን የማይገመት ነው። እስከዚያ ግን በደስታ ዘምራለው። እስከዚያው በእምነት እጓዛለው። እስከዚያ ግን ከሰማይ ክርስቶስ ኢየሱስ የምድር ኑሮ ከባድና አስጨናቂው በሕይወት ላይ ያመጣው መከራ ክርስቶስ መጥቶ እስከሚወስደን ድረስ በእምነት በትጋት መጠበቅ ብቻ ነው። እስከዚያው በደስታ ዘምራለሁ። እስከዚያው በእምነት እጓዛለሁ። እስከዚያው ክርስቶስ ኢየሱስ በስሜ ምስክር።
እግዚአብሔር ይስጥልኝ። ጌታ ይባርካችሁ።
አሜን። አንቺንም እግዚአብሔር ይባርክሽ፣ አገልግሎትሽን፣ ቤትሽን ጌታ ይባርክ። እግዚአብሔር አምላክ የተመሰገነ ይሁን ለዚህ ዝማሬ። እሺ፣ ሲቀጥለን እንግዲህ እግዚአብሔርን ይወጣል ይዞልን የሚመጣው ወንድማችን ናትናኤል ነው። መስመሩን ለሱ ለቃለሁ። ተባረክ። ጌታ ካንተ ጋር ይሁን።
አሜን። እግዚአብሔር ይስጥልኝ። ድምፅ ይሰማል?
አዎ ትሰማለህ።
አመሰግናለሁ ስለተሰጠ መልካም እድል። እግዚአብሔርን ጋር አመሰግናለሁ ስለተደረጉት ፕሮግራሞች፣ ያገለግላችሁትን ሁሉ እግዚአብሔር ይባርካችሁ ለማለት እወዳለሁ። እንግዲህ በዛሬው ቀናችን እንግዲህ እግዚአብሔር ቃል ጥናት፣ እግዚአብሔር የሚያስተምረን መልእክት እንማራለን። ባለፉት ጊዜያቶች እንግዲህ የሩት መጽሐፍን ለማየት ሞክረን ነበረ። ምዕራፍ አንድ እና ምዕራፍ ሁለትም ተመልክተናል። በምዕራፍ አንድ ክፍል ላይ ህዝብሽ ህዝቤ አምላክሽ አምላክ የሚለውን ሀሳብ ጠቅሰን እንግዲህ እንደ ኑሃሚን በህይወታችን እግዚአብሔርን ገልጠን ማሳየት እንዳለብን፣ እንዲሁም ደግሞ እንደ ሩት ቆራጥ የሆነን ውሳኔ መወሰን እንደሚገባን፣ እንዲሁም ደግሞ እንደ ቦኤዝ ለቤተሰብ የሚከፈል መስዋዕትነት ምን ያክል ጥልቅ እንደሆነ ለማየት ሞክረናል። ቀጠል ሲል ደግሞ የኑሃሚንን የሰቆቃ ህይወት በመመልከት እግዚአብሔር አምላክ እንዴት ሁሌ አብሮን እንደሚሆን ኢሳያስ 49:15 ላይ በውኑ ሴት ከማህፀኗ ለተወለደች ልጅ እስከማትራራ ድረስ ህፃኗን ትረሳ ዘንድ ትችላለችን? አሁን እርሷ ትረሳ ይሆናል፣ እኔ ግን አረሳችም የሚለውን የተስፋ ቃል በእምነት ጨብጠን ጨርሰናል። እንዲሁም ደግሞ በምዕራፍ ሁለት ጥናታችን የሩትን ህይወት ሩት እንዴት በአዲስ ሀገር ባልኖረችበት ሀገር ለመስራት በተነሳችበት ሁኔታ እግዚአብሔር አምላክ የእጆቿን ስራ እንዴት እንደባረከ፣ ጠንካራ ሰራተኞች መሆን እንዳለብን ጠቅሰን ተመልክተናል። እንግዲህ በዛሬው ቀን ጥናታችን የሩት መጽሐፍ ምዕራፍ ሶስትን ለማጥናት ለመሞከር እንሞክራለን። እንግዲህ ዋና ጥቅሳችን የሚሆነው ሩት መጽሐፍ ምዕራፍ 3 ቁጥር 3 ይሆናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ፣ ነገር ግን መብሉና መጠጡ እስኪጨርስ ድረስ ለሰውየው አትታዩ የሚለውን መንደርደሪያ ሀሳብ ይዘን የምክር ቃል በሚል ርዕስ እንግዲህ ከእግዚአብሔር ቃል ለመቋደስ እንሞክራለን። መቼም የቃሉ ባለቤት እግዚአብሔር ነው። እግዚአብሔር እንዲያስተምረን እንጸልይ። ጋርጌ የምትወደን የአውቸር የዘላለም አባት እና አምላክ እግዚአብሔር ሆይ ስለዚህ መልካም ጊዜና ሰዓት ጋርጌ እናመሰግናለን። ጌታ ሆይ እያንዳንዳችንን ስለጠበቅከን ዛሬም ደግሞ ከእግሮች ስር እንማር ዘንድ ስለፈቀድክና ስለወደድክ እናመሰግናለን። ጌታ ሆይ የምክር ቃል በሚል አርዕስ ውስጥ እንማር ሳለ ልትናገር ልታስተላለፍ የፈለግከው መልእክት ያለመከልከል እግዚአብሔር አምላኪና አምላኪ እንዲተላለፍ የምክር ቃል በህይወታችን አድሮ እግዚአብሔር አምላኬና መድኃኒቴ ሆይ የሚለውጠን ወደ ተግባር የሚቀየር ፈቀቅ የሚያደርገን እንዲሆን በጸጋ እርዳን በጌታ በኢየሱስ ስም አሜን አሜን። የምክር ቃል እንግዲህ የሩትን የኑሃሚንን ህይወት እያየን መጥተናል። በምዕራፍ ሁለት ቅድምም ለመጥቀስ እንደተሞክረው ሀሳቡን ኮኔክት ለማድረግ ለማስታወስ ያክል እንግዲህ ሩት ጠንካራ ሰራተኛ እንደነበረች ጣርሚያ ለመጣረም እንደሄደች የእሷንም ህይወት ብቻ ሳይሆን የአማቷን ህይወት ለመለወጥ በማታውቀው ሀገር ቋንቋው፣ ባህሉ፣ ሀገሩ ሁሉም ነገር በሚለይበት ስፍራ እንዴት ለስራ እጆቿን እንዳነሳሽ ተመልክተናል። እንግዲህ በዛሬው ክፍል የምክር ቃል በሚል ስንነሳ እንግዲህ ህይወታችን በብዙ ሰዎች ምክር የተሞላ ሆኖ እናገኘዋለን አይደል? ይሄ የተመከርነው ምክርም ምናልባት አሁን ላይ ላለንበት ደረጃ የራሱ የሆነ ድርሻ ይኖረዋል። መልካም ምክር ህይወታችንን ወደ ከፍታ ሲያወጣ፣ እኩይ የሆነ ምክር ደግሞ ካለንበት ስፍራ ወደ ታች የሚፈጠፍጠን ሆኖ ይገኛል። እንግዲህ ሁላችንም በህይወት ዘመናችሁ አንድ የማትረሱት ምክር ምንድን ነው ብዬ ብጠይቃችሁ በእርግጠኝነት መልስ እንደሚኖራችሁ አስባለሁ። መቼም ሁሉም ነገር የራስ ህይወት ሪፍሌክሽን ነው እና እኔ በህይወቴ የማረሳቸውን ሁለት ምክሮች ላካፍላችሁ። እድሉን አግኝቼ ለንስተብ ሰጣችሁ በጣም ደስ ይለኝ ነበር፣ ግን ከጊዜ አንጻር ያን ማድረግ አንችልም። በህይወቴ የማረሳቸው ሁለት ምክሮች ህይወቴን የቀየሩት፣ እነዛን የምክር ቃል ደግሞ በመስማት እና በተግባር በመለወጥ ምን ያክል ህይወቴ እንደተቀየረ ላጫውታችሁ ወደድኩኝ። የመጀመሪያው ምክር የአባቴ ምክር ነው። አባቴ ምን ይለኝ ነበር? ልጅ እያለሁ ከህፃንነቴ ጀምሮ የምክሩም ቃል ለመያዝ የሚያስቸግር ረዥም፣ ለማስተዋል የሚከብድም አይደለም። ቃል በቃል የሚለኝ እንዲህ ነበር፣ ልጄ አቶ እንድትባል አልፈልግም፣ አለቀ። ልጄ አቶ እንድትባል አልፈልግም። እንግዲህ ሲተነተን ምንድን ነው አባቴ እንድማር ይፈልጋል፣ በትምህርት ላቅ ያለ ስፍራ እንድደርስ ይፈልጋል። በህይወት ዘመኑ ምናልባት እነዛን በሱ እድሜ ክልል ያጣቸውን ኦፖርቹኒቲዎች፣ ጊዜዎች በእኔ ህይወት ማግኘት ይፈልጋል። እንድማር በጣም ይፈልግ ነበር። ስለዚህ ይሄ የምክር ቃል ሁሌ ውስጤ ያቃጭላል። ኤሌመንተሪ ስማር፣ ሃይ ስኩል ስማር በጥሩ ውጤት እንዳልፍ፣ የደረጃ ተማሪ እንድሆን በጣም ትልቅ ሞቲቬሽን የሆነኝ ይሄ ነው። ኦኬ አንደርግራዴን ጨረስኩኝ፣ በጥሩ ውጤት ጨረስኩኝ፣ ግን ልቤ ስቲል አላረፈም። ኦፍኮርስ ምናልባት መማር ላልፈልግ እችል ይሆናል፣ ነገር ግን የአባቴ ምክር ውስጤ ስላለ ይህ በቃ ላይክ ጨረስኩኝ ትምህርቴን፣ አቶ ናትናኤል ምናምን መባል የለብኝም ብዬ ወሰንኩኝ። ስለዚህ ምን ማድረግ ነበረብኝ? ግራድ ስኩል መግባት ነበረብኝ። እዛ ግራድ ስኩል የምፈልገውን የትምህርት ፕሮግራም መፈላለግ ጀመርኩኝ። እግዚአብሔር ረዳኝ። ግራድ ስኩል ማስተርሴን እንድማር እግዚአብሔር ፈቃድ ሆነ፣ ተማርኩኝ። ስቲል ግን አቶ ነው የምባለው፣ ስቲል አቶ ነው የምባለው፣ ወይም የትምህርት የመጨረሻ እርከን ላይ አልደረስኩም። ስለዚህ ፒኤችዲ ሆልደር መሆን አለብኝ ማለት ነው። ምን እንዲሆን? አባቴ የሰጠኝን ምክር ፍጻሜን ለማድረስ፣ አባቴን ለማስደሰት። ስለዚህ የፒኤችዲ ፕሮግራሞቹን መፈለግ ነበረብኝ ማለት ነው። ስለዚህ ያንን ለማድረግ መጣጣር ጀመርኩኝ፣ መሮጥ ጀመርኩኝ። እግዚአብሔር ረድቶኝ የፒኤችዲ እድል አገኘው ማለት ነው። ሶ ለምሳሌ ላይ አሁን ፒኤችዲ ተማሪ ነኝ። ኦልሞስት 80% ፒኤችዲ እንድማር ያደረገኝ የአባቴ ሞቲቬሽን ነው። 20% ሌላ ብዙ የተደማመሩ ነገሮች። ሁለተኛው ደግሞ ከዚህ ጋር ተያያዥነት ያላቸው አጎቴ መከረኝ ምክር ነው። በቃ የአባቴን ህልም ለማሳካት ብዙ ግራድ ስኩል አፕሊኬሽን እሞላለሁ፣ ኤምባሲ ገባለሁ፣ በተለያዩ ምክንያቶች እከለከላለሁ፣ አንደኛው ሀገር ሞክራለሁ፣ ወይ ስኮላርሽፕ አላገኝም፣ አድሚሽን ብቻ ነው። እንደዚህ እንደዚህ ሩጫ ሲሆን ልቤ ደከመ፣ ድክም አልኩኝ። ላይክ ሉዘር ወይም ተሸናፊም የሆንኩ መሰለኝ። እና ዩ ኖ ላይክ ጌቭ አፕ ለማድረግ በምጣጣርበት ጊዜ አንድ አጎት አለኝ አፕሊኬሽን ፊስ ያስፈልግ የሚከፍልልኝ በተለያየ አይነት መንገድ የሚረዳኝና እንደዚህ አለኝ። ምክሩ ምን ይላል መሰላችሁ? አንድ ዛፍ ላይ ብዙ ፍሬዎች አሉ አለኝ። ሰው እነዛን ፍሬዎች ለማውረድ አንተ የሚያስፈልግ ድንጋይ መወርወር ነው። ስለዚህ ያ ፍሬ እስኪወርድ ድረስ ምን ማድረግ አለብህ አለኝ? ድንጋይ መወርወር አለብህ። በቃ የምትችለውን ኤቭሪ ሲንግል ቲንግ ለምሳሌ አንተ ግራድ ስኩል ማግኘት ትፈልጋለህ፣ ፒኤችዲ መማር ትፈልጋለህ። ያ ስፍራ እስክትደርስ ድረስ ድንጋይ መወርወርህን አታቁም አለ። ምን ያክል ውስጤን ያ ምክር እንደቀየረው ልነግራችሁ አልችልም። ከዛ በኋላ ኮምፕሊትሊ ተስፋ መቁረጤ፣ መዛሌ፣ ዝቅ ማለቴ፣ መሰበሬ ቀረና በቃ ፍሬዝ እስኪወርድ ድረስ የኔ ስራ ምንድን ነው? ድንጋይ መወርወር፣ ወረወር አዘንድ ያ እስኪሆን ድረስ መታገል ሆነ ማለት ነው። እንግዲህ ምክር የሰውን ህይወት በመለወጥ ረገድ ከፍተኛ የሆነ ሚና አለው። ምናልባት ቃል ብቻ ይሆናል አይደል? ከነዚህ ከአባቴም ከአጎቴም የወጡ ቃላቶች ናቸው ወይም በጣም ኮምፕሌክስ የሆኑ የስፔስ ሳይንስ የፊዚክስ ካልኩሌሽኖች ሮኬት ሳይንስ ምናምን አይደለም ሁላል ነገር ነገር ግን አሁን ላይ ለደረስኩበት ወይም አሁን ላይ ላለሁበት ማንነት ትልቁ መዞሪያ ነጥብ ሆኖ እናገኛለን ሆኖ አግኝቻለሁ እናንተም ተመሳሳይ የሆነ የምክር ሂደት እንዳላችሁ ተስፋ አደርጋለሁ እንግዲህ የሩት መጽሐፍ ምዕራፍ 3 ይሄ በጣም ማራኪ የሆነው መጽሐፍ ስለ ምክር ስለ ጥበብ ድርጊታችንን እንዴት ማድረግ እንዳለብን ምክርን እንዴት ወደ ተግባር መለወጥ እንዳለብን የሚገልጽ የህይወት መርህ ነው ወይም በምድር ላይ ስንኖር ሳለ እርስ በርስ ራሳችን ከራሳችን ጋር በሚኖረን ግንኙነት ራሳችን ከሌሎች ሰዎች ጋር በሚኖረን ግንኙነት እንዲሁም ደግሞ ራሳችን ከእግዚአብሔር ጋር በሚኖረን ግንኙነት ውስጥ የሚያስፈልጉ ነገሮች ወይም የጥበብና የምክር ፈቅደን የምናደርጋቸው ተግባሮች ምን መሆን ሊሆን እንደሚገባ በግልጽና በዝርዝር የሚገልጽ ሆኖ እናገኛለን። ይቅርታ ይሰማል አሁን?
ተሰማልህ?
ሄሎ?
አዎ ተቋርጦ ነበር አሁን ተሰማል።
ይቅርታ በጣም ስልክ ገብቶብኝ ነው። እንግዲህ እነዚህ ነገሮች ሁሉ አጭቆ ያዘ ሆኖ እናገኛለን። ስለዚህ ጥያቄ በመጠየቅ እንጀምር። የመጀመሪያው ምክር ለምን ያስፈልገናል? ምክርስ የሚያስፈልገው ማን ነው? እንግዲህ ሁሉም ሰው ምን ያስፈልገዋል? ምክር ያስፈልጋል አይደል? ሁሉም ሰው እኩል የሆነ አንደርስታንዲንግ ሁሉም እኩል የሆነ መረዳት በህይወት ዘመኑ የለውም ምናልባት የት እንደምንሄድ ልናውቅ እንችል ይሆናል ነገር ግን እዛ ስፍራ ከደረስን በኋላ ምን ማድረግ እንደምንችል የማናውቅባቸው ሁኔታዎች ይፈጠራሉ ምናልባት ውሳኔ መወሰን የሚገባን ነገር ሊኖር ይችል ይሆናል ምናልባት ሪሌሽንሺፓችንን ሃንድል የምናረግበት መንገድ ሊኖር ይችል ይሆናል የስራ ምርጫ የገንዘብ ያስተዳደር ሁኔታ የቤተሰብ ሁኔታ የመንፈሳዊ ህይወት ጥያቄ የመንፈሳዊ ህይወት ልምምድ እንዲሁም ደግሞ ምናልባት once in a time ሊመጡ የሚችሉ opportunities እንዴት manage ማድረግ እንዳለብን እነዚህ ሁሉ ምናልባት አንድ ጥሩ ምክር የብዙ አመት የስተት ህይወታችንን ሊቀለብሱ የሚችሉ ሊሆኑ ይችላሉ ምናልባት like አንድ ወጣት ልጅ መጥቶ okay i know what i want like ምን ማድረግ እንዳለብኝ አውቃለሁ ነገር ግን እዛ ፍራ እንዴት እንደምደርስ አላውቅም ብሎ ሊጠይቅ ይችላል ያለው ኤክስፒሪንስ የለውም ኤክስፒሪንስ ሊሆን ነው ሰው ደግሞ ይመጣን ኦኬ አንተ ልታልፍበት ያለህበትን መንገድ እኔ ምን አርግ ያለው መጥቻለሁ ስለዚህ ያንን መንገድ ላሳይህ ምናልባት እኔ በዛ ፍራ ሳልፍ ተቃጥየበት ሊሆን ይችላል አንተ ግን እንዳትቃጠል ይሄን መንገድ ልግለጥልህ ቢለው ያ ወጣት ልጅ ይሄ ሰው ያጠፋቸውን የብዙ አመታት የስተት ጎዳናዎችን እንዳይደግም ድልፈንታ ይሰጣል ይሄ ሲባል ግን መቼም ሁሉም ምክር አይደለም ማለት ነው ስለዚህ ማን ነው የሚመክረን ሰው ወይም ምክርን እየተቀበልንበት ያለው ሰውስ ምንድነው የሚለውን አጽኖት ሰተን በደንብ ጠለቅ ብለን ልናስተውለው ያስፈልጋል ኢማጂን ሩትን እንግዲህ የመከረቻት ኑሃሚን በጣም በስተት መንገድ የምትሄድ ብትሆን የሩትን ህይወት ምን ያክል ልታመሰቃቀል እንደምትችል በማታቀበት ስፍራ ሀገሯን ያንን ስፍራ ጥላ በመጣችበት በዚህ በተለይ ምንም በሌለባት ስፍራ ኑሃሚን በጣም የሚያጠፋ ምክር ብትመክራት የሩት ህይወት ምን ያክል ሊመሰቃቀል ሊበላሽ እንደሚችል መገመት አያዳግትም ስለዚህ ምክር የሚሰጠን ሰው ማን ነው የሚለውንም ከምክሩ በተጨማሪ ጠለቅ ብለን ለናየው ያስፈልጋል እንግዲህ የሩትን እንግዲህ እንደ ባክግራውንድ በመራፍ 1 እና በመራፍ 2 ጠቅለል አድርገን ለማየት ሞክረናል የመራፍ 3 እና ሐሳብ ስናይ እንግዲህ የመከር ወቅት ደርሶ እንደነበር እንመለከታለን ስለዚህ ቦኤዝ መከሩን ሰብስቧል ጥሩ ምርት አግኝቷል ስለዚህ ይበላል ይጠጣል ስለዚህ ደስ ይለዋል አይደል በዚህን ጊዜ ሩት እንግዲህ በመራፍ 2 እንዳየነው በጣም ጠንካራ ሰራተኛ እንደነበረች አይተናል ትለፋለች ትጥራለች
ስለዚህ ከዚህ ጠንካራ ሰራተኝነት በተጨማሪ ምን ያስፈልግ ነበር? ጥበብ ያስፈልግ ነበር። እንግዲህ የጠንካራ ሰራተኛ ወይም እጆቻችንን ለስራ የማስተማራትን ባህል በባለፈው ጥናታችን በደንብ ጠለቅ ብለን አይተናል አይደል? ወደ ስፍራው ወደሚቃረምበት ስፍራ ሄደች፣ መቃረም ጀመረች። ከኤርሊ ሞርኒንግ ጀምራ እስከ ሌት ኢቭኒንግ መስራት ጀመረች። ቦይዝ መጀመሪያ ይሄንን ካራክተሯን በደንብ ኖቲስ አድርጎ በደንብ አይቶ ነበር። ስለዚህ ሩት ዝም ብላ የሆነን ምክር እንትን ብላ አዳይንድ ኦፍ ተደይ መታ እንትን የምትል ሳይሆን ካራክተሯ ቢውልድ አፕ የተደረገ ምንድን ነው ባህሪዋ በደንብ የጸና ወይም ፕሩቭ የተደረገ ማነት የነበራት አይነት ሴት ነበረች። ነገር ግን ህይወቷ በዚህ ብቻ ቢያልቅ ወይም ህይወቷ በመቃረም ህይወት ብቻ ቢቀጥል መጨረሻው ያማረ አይሆንም አይደል? ሁሌም ጎቻ እየበላን ልንጠግብ አንችልም አይደል? ዋናው እንጀራ ያስፈልገናል። የሩትም ህይወት በዚህ መስመር ቢሄድ ይሄ ነበር። ኦኬ ትሰራለች፣ ትለፋለች። ነገር ግን ከዚህ የዘለለ አይሆንም። ሁሌ መከር በመጣ ቁጥር ምንድን ነው የሚሆነው? ስራ መቃረም መቃረም፣ ሌፍቶቨር የሆነውን ነገር ምን ማድረግ? መሰብሰብ መሰብሰብ። ነገር ግን ሩት ምን ያስፈልጋት ነበር? ምክር ያስፈልጋት ነበር። እንግዲህ ጠንካራ ሰራተኛ መሆን በእርግጥ በጣም አስፈላጊና አስፈላጊ ነገር ነው። ነገር ግን ጠንካራ ሰራተኛ ያለ ጥበብ ምንም አይነት ርቀት ሊያስጉድ አይችልም። ለዚህ ነው አንዳንድ ጊዜ ከስራው ጎን ለጎን የተሻለ የሆነ አቅጣጫ ሊያሳየን የሚችል ሰው የሚያስፈልገው። አስታውሳለሁ በእኔ ትምህርት በጣም ብዙ ረዥም ጊዜዎችን የሚወስዱ ነገሮች ነበሩና ከዛ በኋላ ምናልባት ላይ ሁለት ሶስት ቀን ሊጨርስብኝ ይችል ይሆናል። ኦኬ ወይም ሰነፍ ተማሪ ምናምን እኮ ሆኜ አይደለም። በጣም ለፍቼም ስሰራ ሁለት ሶስት ቀን የሚወስዱ ታስኮች አሉ። እዛ አንዱ መጣና ናቲ ለምን እንደዚህ ታደርጋለህ እንደዚህ እንደዚህ የሚባል ኮሜንት አለ። ደን ጀስት ብታምኑም ባታምኑም ሁለት ሶስት ቀን የሚፈጀውን በአንድ ሰዓት የሚጨረስበትን አይነት መንገድ አሳየኝ ማለት። ስለዚህ አንዳንድ ጊዜ የተሻለ የሆነን አቅጣጫ የሚያስፈልግ ሰው የሚያሳይ ሰው ከህይወት ልምዱ ሊሆን ይችላል፣ ካያቸው ከተለያዩ ነገሮች ሊሆን ይችላል። አቅጣጫን የሚያሳይ ሰው ሊያስፈልግ ይችላል። ለዚህ ነው እንግዲህ ኑኃሚን ለሩት መንገድ ለማሳየት የሄደችው። የሩት መጽሐፍ ምዕራፍ 3 ቁጥር 1ን ስናነብ እንደዚህ ይላል፣ ከዚህም በኋላ አማቷ ኑኃሚን ሩትን እንዲህ አለቻት ይላል፣ ልጄ ሆይ የሚመችሽን ቤት እንፈልግልሽ አይገባኝምን? እንግዲህ ኑኃሚን ለሩት ዝም ብላ ኢንስትራክሽን ብቻ አይደለም የሰጠቻት፣ በቃ እንደዚህ 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 አድርጊ አይደለም ያለቻት። ኑኃሚን የሩትን የወደፊት እጣ ፈንታ ሊቀይር የሚችል እያንዳንዱ ነገር በደንብ የተጠና ዲቴልድ የሆነ ኤክስፕላኔሽን ያለበትን ነገር ነበር የገለጠችላት። ምናልባት ላይክ እዚህ ስፍራ ብቻ እንድትቀሪ አልፈልግም፣ ስለዚህ ወደፊት ምን መጓዝ አለብሽ፣ እየቃረምሽ ዘመንሽን እንድትጨርሽ አልፈልግም፣ ስለዚህ ፊውቸርሽ ወይም ወደፊትሽን እንዳሳምርልሽ አይገባኝም፣ እንዳስብ አይገባኝም በማለት ለወደፊቷ የሚበጃትን የሚጠቅማትን ዲቴልድ የሆነን ፕላን ወይም እቅድ ለሩት ሰጠቻት። ምን ማድረግ እንዳለባት፣ ወዴት መሄድ እንዳለባት፣ መቼ መሄድ እንዳለባት፣ ቦይዝን ደግሞ እንዴት አፕሮች ማድረግ እንዳለባት ምዕራፍ ሶስትን ሙሉ ጠለቅ ብለን ስናነበው እናገኛለን። እንደዚህ እንደዚህ ይሆናል፣ እኩለ ሌሊት ሲሆን የእግሩን ልብስ ታነሻለች፣ ከዛ በኋላ ማንም ሳይ እያንዳንዱ ነገር ዲቴይልድ የሆነ ኤክስፕላኔሽን ለኑኃሚን ለሩት ሰጥታት እንመለከት። ጀስት ይሄን ብቻ አድርጊ የሚል ሳይሆን ነገር ግን እውነተኛ የሆነ ምክር የምንሄድበትን አቅጣጫ የሚያሳይ ወይም እያንዳንዱ ነገር ዲቴይልድ በሆነ ፕላን ባለበት የሚገለጥ ነው። እንግዲህ ብዙ ትምህርቶችን ከዚህ ማንሳት እንችላለን። አንዳንድ ነጥቦችን አንስተን ለመቋጨት እንሞክራለን። የመጀመሪያው እንግዲህ ጥሩ ምክር ወይም ጉድ አድቫይስ የሚባለው ስለኛ ህይወት በደንብ ከሚጨነቅ ሰው የሚመጣ ነው። ጥሩ ምክር ስለኛ ህይወት በደንብ ከሚጨነቅ የሚመጣ ነው። የኔን የህይወት ኤክስፒሪየንስ ለማስተማሪያ መጀመሪያ ገልጬላችኋለሁ እና መቼም እነዛ ሁለት ምክሮች ስለ እኔ ፊውቸር በደንብ የሚያሳስባቸው ከአባቴና ከአጎቴ የመጡ ምክሮች ናቸው። እንግዲህ የኑሃሚንን ሞቲቬሽን እዚህ ጋር ማየት እንችላለን። ሩትን ኮንትሮል ለማድረግ ወይም በቃ በሌላ ስፍራ ሌላ ሀገር ነው የመጣሽው፣ ስለዚህ መውጫ መግቢያሽን ይሄን አድርጊ ምናምን አድርጎ የሆነ ቦክስ ውስጥ አስገብቶ የሩትን ህይወት እንደፈለገች ለማዞር ለመጠምዘዝ አይደለም። ነገር ግን የኑሃሚን ኢንቴንሽን ወይም የኑሃሚን ፕላን ወይም የኑሃሚን እቅድ የነበረው ነገር የፊቷ የወደፊቷ ማንነት ይሰምርላት ዘንድ ነበር። ስለዚህ ምክሮችን ሁሉም መካሪ መቼም ወዳጅ አይደለም አይደል? ስለዚህ የሆነ ምክር ሲመጣ ዋይ ለምንድን ነው ይሄ ሰው ይሄን ምክር እየሰጠኝ ያለው? ህይወቱ የዚህ ሰው ምንድን ነው? እንደው ዝም ብሎ ጀስት እንደ ዝም ብሎ እንደ ቦምብ መቶለት እንትን የሚል ነው ወይስ በዛ ያለፈበት የህይወት መስመር አለ? አንዳንድ ጊዜ ሰዎች እንግዲህ እኛን ኮንትሮል ለማድረግ ምክር ቢጠጣል ለማድረግ ይሞክራሉ አይደል? በቃ እዛ ሁድ ውስጥ እንዳንጠፋ ለማሰብ። አንዳንዶች ሰዎች ደግሞ በእኛ ህይወት ቀንተው ምክር የመሰለ በማር የተለወሰ መርዛቸውን ያቀርቡልናል። ሌሎችም ደግሞ ምናልባት አካሄዳችን ስላስፈራቸው ያንን መንገድ የሚቋጩበትን መስመር በመቀየስ ምክርን ይመክራሉ። ነገር ግን እውነተኛ ትክክለኛ የሆነ ምክር ጀኒውሊ ሊመጣ የሚችለው ስለኛ ፊውቸር ስለኛ ህይወት የሚያሳስባቸው ከመልካም ሰዎች ነው። እንግዲህ አንድን ምክር ከመቀበላችን በፊት የዛን ሰው ካራክተር ወይም ሞቲቬሽኑን በደንብ ልናጤን፣ ልንጠነቀቅ፣ በውስጣችን አሳድረን ልናየው ያስፈልጋል። በእውነት ይሄ ሰው ጄኒውሊ ስለ እኔ ኬር ያደርጋል ወይ? ይሄ ሰውዬ በዛ ኤሪያ ላይ ኤክስፒሪያንስ አለው ወይ? ይሄ ሰውዬ የህይወት ልምዱ እንዴት ነው? ይሄ ሰውዬ ጠቢብ ነው ወይ? በምንድን ነው ከእግዚአብሔር ጋር የሚያርቀኝ አይነት ነገር ነው ወይስ በምክር ውስጥ ያለው? ይሄ ነገር ከእግዚአብሔር ፕሪንስፕል ጋር ይመሳሰላል ወይም ተገጣጣሚ ነው የሚለውን ሀሳብ በደንብ ልናየው ልናስተውለው ያስፈልጋል። ሌላው ደግሞ እንደው ምክር ነው ብለን ወይም ተግባር የለውም በቃ ቃል ብቻ ነው ብለን ያንን የምክር ቃል ደግሞ ወዲያው ሪጀክት ማድረግ የለብንም። ወይም በቃ እኔ እምነት አለኝ ከእግዚአብሔር ጋር ያለኝ ኮኔክሽን ብቻ በቂ ነው፣ ኤክስትራ የሆነ ናውሌጅ ወይም ኤክስትራ የሆነ ዊዝደም ከሌላ ሰው አያስፈልገኝም ብለን እነዛን በሮች ልንዘጋ አያስፈልግም። እንግዲህ ሩት የእምነት ሰው ናት አይደል? ይሄን ኦልሬዲ ዴሞንስትሬት አድርጋለች፣ ለኑሃሚን ታማኝነቷን አሳይታለች። ያደገችበትን የኖረችበትን የተዳረችበትን የተኳለችበትን ስፍራ ያን ሁሉ ጥላ ኑሃሚንን ተከትላ ህዝቤ አምላክሽ ይሆናል በማለት እግዚአብሔርን ታምና ነበር ወደዚህ ስፍራ የመጣችው። ነገር ግን ይሄ ሁሉ በእግዚአብሔር ላይ የነበራት እምነት ከሌሎች መልካም ሰዎች የሚመጡ ምክሮችን እንዳትቀበል ሲያደርጋት አንመለከትም። እምነት የሌሎችን ዊዝደም ወይም ከሌሎች ሰዎች የሚመጡ የምክር ቃሎችን የሚደፍን በር አይደለም። ብዙዎቻችን አንዳንድ ጊዜ ሚስ እናደርግ እንስተዋላለን። በቃ ከእግዚአብሔር ጋር ጥሩ ኮኔክሽን አለኝ፣ ያን ድምፅ ከእግዚአብሔር ብቻ ካልሰማው ድረስ ከዚህ ምን ላደርጋችን ንቅንቅ አይደለም። አንድ በጣም በቃ ከእግዚአብሔር ጋር ጥሩ ኮኔክሽን አለኝ ብሎ የሚያስብ ሰው ነበር ይላል ያነበብኩት ታሪክ። እና በውቅያኖስ ወይም በጎርፍ ያ ስፍራ ተጥለቀለቀ፣ ቤተ ክርስቲያን ውስጥ ያለ ሰው ጌታ ሆይ ከዚህ ስፍራ አንተ እንደምታወጣኝ አምናለሁ አውጣኝ ይለዋል። ከዛ አንድ ሰው መጣ፣ ጀልባ ይዞ መጣ። ከዛ በኋላ ና ከኔ ጋር ልውሰድ ይለዋል። ነው እኔ እግዚአብሔርን እጠብቀዋለሁ። ሄደ። ከዛ ሁለተኛም እግዚአብሔር ሆይ አንተን እየጠበቅኩ ነው ይለዋል። እኔ በአንተ እምነት አለኝ ይለዋል። ከዛ ሌላውም እንደዚህ ተመሳሳይ አይነት ህይወቱን ሴቭ ሊያደርግበት የሚችለውን ነገር ይዞ ይመጣል። አሁንም ኖ እግዚአብሔርን እየጠበቅኩት ነው ይላል። ሶስተኛ ጊዜ ሄሊኮፕተር መጣ ይላል። ኖ አሁንም እግዚአብሔርን እየጠበቅኩት ነው ይላል። ነገር ግን የዛ ሰው ህይወት ያንን ሁሉ እየላከለት ያለው እግዚአብሔር እንደነበረ አልተገነዘበም። አንዳንድ ጊዜ እምነትን የሌሎችን ሰዎች የምክር ቃል ወይም ድምጾች የመዝጊያ በር አድርገን ስንጠቀሙ ይስተዋላል። ይሄ ፍጹም መሆን የሌለበት ሆኖ እንመለከታለን። ሌላው ደግሞ ጥሩ የሆነ የምክር ቃል ጥሩ ሰሚዎች ያደርገናል። ኑሃሚን ያንን ምክር ሰማች አይደል? ከዛ በኋላ ኑሃሚን ኦኬ፣ ያን ምክርሽን ሰምቻለሁ፣ አፕሪሺየት አደርጋለሁ፣ ነገር ግን እልከኛ በመሆን ያንን ነገር አላደርግም በማለት ምንድነው ሪጀክት ስታደርገው አንመለከትም። ይልቁን ሩት ያልሽውን ሁሉ ምን አደርጋለሁ አለቻት። አደርጋለሁ። አንዳንድ ጊዜ ምክር ብቻውን መስማት በቂ አይደለም። ምክር ምን ይፈልጋል? ተግባር ይፈልጋል። እንደዚህ እንደዚህ ያደርገው ኦኬ፣ ያንን ነገር ካላደረግነው ያ ቃል ከተራ ቃል የዘለለ ምንም አይነት የሚፈይደው ሆነ የሚጠቅመው አንዳሽ ነገር የለም። እንዳሽ ነገር የለም። ኦኬ አባቴ ልጄ አቶ እንድትባል አልፈልግም አለኝ። ኦኬ ዝንቱ የቁጭ ፍዬ መጠበቅ ብጠብቅ ምንም የሚፈጠር ነገር የለም። ስለዚህ ምን ማድረግ አለብኝ? አፕሊኬሽን መፈለግ፣ ፕሮፌሰሮችን ማነጋገር፣ ጥሩ ትምህርት ቤት መፈለግ፣ ምናልባት ለመዘጋጀት የሚጠቅሙ ፈተናዎች ካሉ እነሱን መፈተን። ምንድነው ያንን ምክር በተግባር መለወጥ አለብን። ብዙን ጊዜ ሰዎች በጣም ብዙ ጠቃሚ አይነት ያላቸውን የምክር ቃሎችን ገልጠውልን ሊሆን ይችላል። ነገር ግን በተግባር ካልገለጥነው ምንም አይነት የሚፈይደው ነገር አይኖርም። ምክርን መስማት እጅግ መልካም ነው። ነገር ግን የሰማነውን ምክር በተግባር መለወጥ ህይወትን ይቀይራል። ክርስትናም እንደዚሁ ነው። እግዚአብሔር በአንድም ሆነ በሌላ ይናገረናል። እግዚአብሔር በቃሉ ይናገረናል። እግዚአብሔር በተፈጥሮ ይናገረናል። እግዚአብሔር በዝማሬ ይናገረናል። እግዚአብሔር በሌሎች ሰዎች ይናገረናል። በተለያየ አይነት መንገድ ይናገረናል። ነገር ግን ያንን የሰማነውን የህይወት ቃል በተግባር መለወጥ ካቃተን አንዳች የሚፈጠር ወይም በህይወት ላይ የሚመጣ ፈቀቅ የሚል ህይወት ሳይኖረን ይቀራል። መስማት ብቻ የሚፈይደው ነገር አይኖርም። ሌላው ምክር የራስን ሪስፖንሲቢሊቲ ደግሞ ሪፕሌስ የሚያደርግ ነገር አይደለም። ኖሃሚን ኦኬ ለሩት ግልጽ የሆነ ፕላን ሰጠቻት። ሩት ያንን ፕላን በተግባር መለወጥ እንዳለባት አይተናል። ይሄ ጀስት ትልቅ የሆነ ባላንስ ነው። ምክር ሌላ፣ ኃላፊነት ሌላ። ምናልባት አንድ ሰው ምክርን ሊሰጠን ይችል ይሆናል፣ ነገር ግን የሚጠበቀውን ያንን ምክር ኤክስኪዩት የማድረግ ትልቅ የሆነ ሪስፖንሲቢሊቲ ወይም ኃላፊነት የሚጠበቀው ከማን ነው? ከኛ ነው። ውሳኔ መወሰን ሊሆን ይችላል። ወደ ውሳኔያችን የሚያቀርቡን ነገሮች ሊሆኑ ይችላሉ። ምናልባት ቤተሰቦቻችን ሊመክሩን ይችል ይሆናል። ፓስተራችን ሊመክረን ይችል ይሆናል። ሜንተሮቻችን ጋይድ ሊያደርጉን ይችል ይሆናል። ጓደኞቻችን ሊያበረቱን ሊችሉ ይሆናል። ነገር ግን ፋይናል የሆነውን ዲሲሽን የመወሰን ኃላፊነት የሚጠበቀው ከማን ነው? ከኛ ነው። እና ሌላው ደግሞ ጥሩ የሆነ ምክር ሁል ጊዜ ምንድን ነው ኮንፈርት ዞናችንን የማይነካ ላይሆን ይችላል። ሁሉም ነገር በቃ የተረጋገጠ ነገር ነው የሚባል ነገር ላይሆን ይችላል። ሩት የኑሃሚንን የምክር ቃል በመቀበሏ ሁሉም ነገር ወዲያው ሲቀረፍ አንመለከትም። ኢንስቴድ ቦኤዝ ሩትን እንድትጠብቃት ሲያደርግ እንመለከታለን። ከዛ ሩት ወደ ኑሃሚን ተመለሰች። ኑሃሚንም አለቻት፣ ልጄ ሆይ ይሄን ላንብቦ የመጨረሻው ቁጥር ሩት መጽሐፍ ምዕራፍ 3 ቁጥር 18 ኑሃሚን ልጄ ሆይ የሚሆነውን ነገር እስክታውቂ ድረስ ምን አድርጊ? ታገሽ። ጉዳዩ ዛሬው እልባት ካላገኘ ሰውዬው አያርፍም አለቻት። የምታደርጊውን ነገር እስኪሆን ድረስ ምን አድርጊ? ይሄ በጣም ኢምፖርታንት ነገር ነው። አንዳንድ ጊዜ የምክር ቃል እንቀበላለን። ያንን የምክር ቃል በተግባር ለመለወጥ ምን ያክል አንድ ወር ሊሆን ይችላል፣ አንድ ዓመት ሊሆን ይችላል እንጥራለን። ነገር ግን ጠብ የሚል ነገር ሲጠፋ ወይም ኢሚዲየት የሆነውን ሪዛልቱን ማየት ሲያቅተን፣ መልካም መስሎ የጠበቅነው ነገር ሲጠፋ ልባችን ይሰበርና ያን ነገር ሁሉ እርግፍ አድርገን እንተዋለን። ነገር ግን የምክርን ቃል በተግባር ለመለወጥ በሚሄድበት ርቀት ላይ መታገስ እጅግ አስፈላጊ ሆኖ እናገኘዋለን። ይሄ በጣም አስፈላጊ ነገር ነው። ወደ ግባችን እስክንደርስ ድረስ፣ ትክክለኛውን ውሳኔ እስክናደርግ ድረስ ልንታገስ ያስፈልጋል። በጸሎት ወደ እግዚአብሔር መቃተት፣ እምነታችንን በተግባር መለወጥ፣ በዛ ሁሉ ሂደት ውስጥ ያንን የምክር ቃል በውስጣችን በማሳደር ተስፋችንን ሳንተው ህልማችን ጋር ወደፊት በመዘርጋት ልንሮጥ ያስፈልጋል። እንግዲህ ስንቋጭ ሳመራይዝ አድርገን ይህንን ክፍል እንቋጨዋለን። ምናልባት በዚህ ስፍራ ያንግ የሆናችሁ ሰዎች ትኖሩ ይሆናል፣ አላውቅም። የሩት መጽሐፍ ምዕራፍ 3 ይሄ በጣም ትልቅ ገጣሚ ነው። ሩት ምናልባት በያንግ ኤጅ እንዳለች እናስብ። በህይወታችሁ በምንም ታምር ራሽ አታድርጉ። እግዚአብሔር አምላክ ለህይወታችሁ ትልቅ የሆነ አላማ አለው። የእናንተ ህይወት በሱ የተያዘ ወይም ምንድነው በሱ መዳፍ የተቀረጸ ማንነት ነው ያለን አይደል? ከቶ ሊረሳን ከቶ ሊተወን የማይችል ታላቅና አፍቃሪ አምላክ ነው ያለን። ስለዚህ ሁሉም ነገር ወዲያው ኢሚዲየትሊ ፊገር አውት ለማድረግ አንጣር። ጭስት በትዕግስት እግዚአብሔርን እንጠብቀው። ሜንተሮችን እንፈልግ። ከኛ ህይወት የተሻለ ኤክስፒሪየንስ ያላቸውን በቤተ ክርስቲያን መልካም ስም ያላቸውን ወይም ደግሞ በስራቸው ጥሩ ቦታ ያሉ ከኛ የተሻለ ኤክስፒሪየንስ ያላቸውን ሰዎች በመፈለግ መንገድ እንዲያሳዩን እንጠይቃቸው። ቤተሰቦቻችንን ታላላቆቻችንን በእውነት እናድምጣቸው። የነሱን ህይወት ምንድነው የተቀደደ ላይ የሚነበብ መጽሐፍ አድርገን በማሰብ የነሱን ፊት ለመፈለግ ከቶ ወደ ኋላ አንበል። እንዲሁም ደግሞ ጓደኞቻችን ወሳኞቻችን እንዲወስኑ ከቶ አንፍቀድላቸው። ኦኬ እንደምክር ቃል ለነሳማ ያስፈልጋል። ነገር ግን የመጨረሻው ዲሲሽናችን የኛ እንደሆነ በማሰብ የገባውን ሁሉ አንድ ላይ አጭቀን ወደ ተግባር ለመረወጥ አንጣር። ባህሪያችንን ካራክተራችንን እንጠብቅ። ምናልባት እድሎች ይመጡ ሊሄዱ ይችላል ይሆናል። ነገር ግን በብዙ ሂደት ውስጥ የተገነቡ ካራክተሮች ከኛ ጋር ነው የሚቆዩት፣ ከኛ ጋር ነው የሚጠይቁት። ደግሞ አድቫይስ ወይም ካውንስል ለመፈለግ በምንም ታምራ አንሸማቀቅ። በቃ የሆነ ነገር ካስፈለገ ሜቢ ኮ የሪሌሽንሺፕ አድቫይስ ሊሆን ይችላል። የትዳር አጋር እየፈለግን ከፍ ያሉትን ሰዎች እንጠይቃቸው። ወይም ደግሞ ጥሩ የሆነ ኮሌጅ አፕላይ ለማድረግ ሊሆን ይችላል፣ በዛ መስፈር ያለፈ እንጠይቅ። ወይም ደግሞ በተለያዩ ሱቶች ታስረን ሊሆን ይችላል። ከዛ መውጫው መንገድ ጠፍቶን ግራ ገብቶን ስንቴ ተስለን ምን ብለን ያቃቱን ብዙ አይነት ልምምዶች ሊሆኑ ይችላሉ። ከቶ ሳንፈራ ከፍ ያሉ የተሻለ የሆነ የህይወት ልምድ ያላቸውን እንጠይቅ። ይሄ ጥበብ ህይወትን የሚለውጥ ሆኖ እናገኘዋለን። እንዲሁም ደግሞ ወላጆች የኑሐሚንን ህይወት በዚህ ስፍራ እናንተን በዛ ውስጥ አድርጋችሁ ክተቱ። ኑሐሚን ያመጣችሁ ለውጥ በጣም የሚያስደንቅ ነው። የሩትን ህይወት እንዴት ሼፕ እንዳደረገች፣ ስለ ሩት ፊውቸር ምን ያክል እንዳሳሰባት፣ የሩት ህይወት አሳስቧት ምን ያክል ዲቴይልድ የሆነ ፕላንና የምክር ቃል እንደሰጠቻት እንመለከታለን። ስለዚህ በምትናገሩት ቃል ተጠንቀቁ። በተለይ ለያንግ ወጣቶች እያንዳንዱ ቃል ምናልባት ተመንዝሮ ምንድን ነው የሚገለጥ ስለሆነ ከአንደበታችሁ የሚወጣው ቃል በደንብ የታሸ በደንብ የተጠነቀቀ ያለበት ይሁን። ደግሞም የምክር ቃላችሁ ዝም ብሎ ላይክ ፋሲኔት የሚያደርግ ነገር ሳይሆን በተግባር የሚለወጥ ምንድነው በቀላሉ ትራንስሌት ሊደረግ የሚችል ይሁን። ወጣቶችን በደንብ ተንከባከቧቸው፣ ጠብቋቸው። የስሜት መዋዠቅ ሲገጥማቸው አብራችሁ በመሆን ያለፋችሁበትን የህይወት መንገድ በማሳየት ከዛ ስፍራ እንዲወጡ አግዟቸው። ትክክለኛን የሆነን ውሳኔ መወሰን እንዴት እንደሚያስፈልግ አስተምሯቸው። ልጆቻችሁን ላይክ ገንዘብ እንዴት ሃንድል ማድረግ እንደሚገባ፣ ጓደኛ እንዴት መያዝ እንደሚያስፈልግ፣ ሪሌሽንሺፕ የፍቅር አጋር ሊሆን ይችላል፣ እሱ እንዴት ማኔጅ ማድረግ እንደሚያስፈልግ፣ ስራ እንዴት መስራት እንዳለብን፣ ስንወድቅ ከወደቅንበት ስፍራ እንዴት መነሳት እንዳለብን፣ የእግዚአብሔርን ፊት እንዴት መፈለግ እንዳለብን፣ ጥሩ የሆነውን ምክር ከመጥፎ እንዴት መለየት እንዳለብን ለልጆቻችን ልናስተምር ያስፈልጋል። እንዲሁም የቤተ ክርስቲያን መሪዎች፣ ፓስተሮች ህይወታችሁን ጠብቁ። ምክንያቱም ከእናንተ ህይወት የሚማሩ በጣም ብዙ ሰዎች አሉ። እናንተ ለነዛ ሰዎች ከፍ ያለ ስፍራ ያላችሁ። ምናልባት አንዳንዴ ሲባል እሱ በቃ ለእግዚአብሔር የቀረበ ነው የሚባል እንደ ሮል ሞዴል የሚያያችሁ ምናልባት ቃል አውጥተው አንተ ሮል ሞዴሌ ነህ፣ አንቺ ሮል ሞዴሌ ነሽ ላይሉ ይችል ይሆናል። ነገር ግን ከጀርባ የሚመለከቷችሁ በጣም ብዙ ሰዎች አሉ። ስለዚህ ተግባራችሁን ቆጥቡ። እንደ ቤተ ክርስቲያን መሪ፣ እንደ ቤተ ክርስቲያን አስተማሪ ህይወታችሁን ምሩ። ባስተማራችሁበት በተናገራችሁት ቃል ጸጋውን ታምናችሁ ተግባራችሁን ለመፈተሽ ሞክሩ። ከህይወታችሁ ለሚከተሏችሁ ሰዎች ብርሃንን በማሳየት ወደፊት ምሯቸው። ህይወታቸው ዝቅ ሲል ሲወድቁ አንሷቸው፣ ደግፏቸው። ስህተታቸውን ለሌሎች ኤክስፖዝ አድርጎ ከመቅበር ይልቅ ስህተታቸውን ሸፍኖ የሚደምቁበትን የሚበሩበትን ወደ እግዚአብሔር የሚቀርቡበትን መንገድ አሳዩአቸው፣ ምሯቸው። ምናልባት ለወላጆቻቸው መናገር የከበዳቸውን ነገር ወደ እናንተ አምጥተው ሲቀርቡ እንደ አባት፣ እንደ እናት፣ እንደ ታላቅ ወንድም፣ እንደ እህት በመንከባከብ ፍቅርን አሳዩአቸው። ነገ ላይ እነዚህ ሰዎች አክሊሎቻችሁ፣ ነገ ላይ እነዚህ ሰዎች በረከቶቻችሁ ናቸው። ለዚህ ወገኖቼ በህይወታችን በሚመጡ በእያንዳንዱ ነገሮች የምክርን ቃል በውስጣችን በማሳደር የሰማነውን የምክር ቃል ደግሞ ከእግዚአብሔር ቃል አንጻር በመፈተሽ መልካሙን በመያዝ ክፉን ደግሞ በመተው የሰማነውን የምክር ቃል ደግሞ በተግባር ለመለወጥ በመዘርጋት ህይወታችንን ለእግዚአብሔር አሳልፈን በመስጠት ከነበርንበት ህይወት መለወጥ፣ መቀየር እንዲሁም ደግሞ የእግዚአብሔርን ፊት በመፈለግ እግዚአብሔርን ዘውትር የምናገለግልበትን አይነት የህይወትን መስመር ሊሰጡን የሚችሉ ሰዎች ፊት በመቅረብ ፊታቸውን በማየት ይም ደግሞ ሌሎችን ሰዎች የኛ ህይወት ነጸብራቅ ወይም የኛ ህይወት እንደማስተዋወት መሆኑን በማሰብ ዘውትር የምናደርገውን ሁሉ የምንበላው ሊሆን ይችላል ቆሮንቶስ ላይ እንደጻፈው የምንጠጣውን የምናደርገውን እያንዳንዱን ነገር ሁሉ እግዚአብሔር ክብር በማድረግ የሌሎችን ህይወት በማዳን እንዲሁም ደግሞ የኛን ህይወት የተስተካከለ በማድረግ እግዚአብሔር የሚከብርበት እግዚአብሔር የሚታይበት ህይወት እንድንኖር እግዚአብሔር ይርዳን። እግዚአብሔር ይባርካችሁ።
አሜን አሜን። አንተንም እግዚአብሔር ይባርክ። ጌታ ጸጋውን ያብዛልህ። አገልግሎትህን ሁሉ ጌታ ይባርክላለሁ። እግዚአብሔር የተመሰገነ ይሁን። ይህንን መልእክት ደግሞ ዛሬ ባንተ በኩል እኛን ስለተናገረን እግዚአብሔር የተመሰገነ ይሁን። ብዙ ተምረናል። እኛም ደግሞ በተማርነው ማደግና መኖር እንድንችል ሁላችንንም እግዚአብሔር ይርዳን። ተባረክ። እዚህ ቀጥለን ደግሞ የዝማሬ ጊዜ ይኖረናል። አሁንም እህታችን የዛብ በመዝሙር ታገለግለናለች።
እሺ እንድማችን እግዚአብሔር ይባርክላለሁ ስለመጣል መከር። ከዚህ በመቀጠል የምዘምረው መዝሙር አሁንም መልሱን ያገኘው ከሚለው አስቴር የተረጎመችው መዝሙር ነው የምዘምረው። እሺ መዝሙር 144 ታጠብ ሆይ በደሙ የሚለው መዝሙር ይመራል። ከኃጢአት ነፃ ለመሆን ተየቆይ በበጉ ደም ታጥበሃል ወይ በተቀው በሞላ ታጠብ ወይ በበጉ ደም ታጥበሃል ወይ ታጠብ ሆይ በደሙ ኃጢአት ለማንጻት ሃሌሉያ ደም ልብስህ እንደ በረድ ንጹህ ነው ወይ ታጠብ ሆይ በኢየሱስ ክርስቶስ ደም እርምጃው ሁሉ ከኢየሱስ ጋር ነው ወይ ታጥበሃል ወይ በበጉ ደም ልብስ በሞተል ጌታ አርፏል ወይ በበጉ ደም ታጥበሃል ወይ ታጠብ ሆይ በደሙ ኃጢአትን ለማንሳት ላይ ታለው ደም ልብህ እንደ በረድ ንጹህ ነው ወይ ታጠብ ሆይ በኢየሱስ ክርስቶስ ደም ሙሽራውን ለመቀበል ተዘጋጀ ወይ በበጉ ደም ታጥበሃል ወይ ላዘጋጀልህ ቤት ተዘጋጅቷል ወይ በበጉ ደም ታጥበሃል ወይ ታጠብ ሆይ በደሙ ኃጢአት ለማንሳት ኃይል ባለው ደም ልብህ እንደ በረድ ንጹህ ነው ወይ ታጠብ ሆይ በኢየሱስ ክርስቶስ ደም ኃጢአት ያቆሸሸውን ልብህ ስንጣልና በኢየሱስ ክርስቶስ ደም ታጠብ የሚፍለቀለቅ ምንጭ አለ የሚያነጻ በኢየሱስ ክርስቶስ ደም ታጠብ ሆይ በደሙ ኃጢአት ለማንጻት ኃይል ባለው ደም ልብህ እንደ በረድ ንጹህ ነው ወይ ታጠብ ሆይ በኢየሱስ ክርስቶስ ደም እግዚአብሔር ይስጥልኝ። ጌታ ይባርካችሁ።
አሜን አሜን። አንቺንም እግዚአብሔር ይባርክሽ። ጌታ ጸጋውን ያብዛልሽ። እግዚአብሔር የተመሰገነ ይሁን። በተለያየ ሰው የተማረንና የባረከን ስለቆየ ለዛ እግዚአብሔርን እናመሰግናለን። አሁን ደግሞ ለጉባኤው መስመሩን ለቀቀለው ምስጋናና የጸሎት አደራ ያላችሁ እናንተ ጊዜውን ሰጣችሁ
እኔ እግዚአብሔርን አመሰግናለሁ። ክብር ምስጋና ለእርሱ ይሁን። ምሕረቱን ቸርነቱን ጸጋውን አብዝቶልን በወጣንበት በሰላም መልሶ ቃሉን እንድንሰማ ይችን ጊዜና ሰዓት ባርኮ ለሰጠን አምላካችን ምስጋና ይድረሰው። ሰንበትን ከማወያት ጀምሮ በዝማሬም በቃልም በመምራትም በጸሎትም የምታገለግሉት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ላለው እኛም በተማርነው በተሰማነው ቃል በተመከርነው ጥሩ ምክር መመላለስ እንድንችል እግዚአብሔር አምላክ ይርዳን። የጥሩን ምክር መስማት እንድንችል እግዚአብሔር ይርዳን። በተግባር ለመፈጸም እንድንችል ምሕረቱን በእኛ በልጆቻችን በእናታችን ላይ ላደረገ ጌታ ምስጋና ይድረሰው። በእያንዳንዱ የምስጋና የንስሐ ጊዜ ለሚሰጠን አምላካችን የተመሰገነ ይሁን። ሁላችሁንም ጌታ አምላክ ይባርክ። ደህና ደሩ።
አሜን። እግዚአብሔር ይባርክሽ ማርሸት። አሜን። እሺ፣ ሌላ
እግዚአብሔር ምስጋና ሞልቶታል። እግዚአብሔር ይባርክ ይላሉ አገልጋዩንን ሰንበት ትምህርትን በዚህ በቃሉ ያ የሰጠን ምክር በውዳን ደስ ይላል። በተለይ ለእኛ ወላጆች በተለይ በጣም የሚጠቅም ለልጆቻችን ለወንዶች ለሴቶች የምንሰጠው ምክር ይሄ ሲጎልብን ነው ልጆቻችን የምናበላሸው። እግዚአብሔር ስሙ ይባረክ። በጣም ነው ደስ ያለኝ እና ዛሬ እኔ እንጃ እግዚአብሔርን አመሰግናለሁ በብዙ ነገር በብዙ ነገር። ምንም ህመም ሳይሰማኝ ነው ዛሬ የዋልኩት። ልዩ ቀኑ ለእኔ ብዬ ነው እግዚአብሔር ያደረገልኝ። እኔ እንጃ በዚህ በወንጌል ስራ አገልጋዮች የሚጸልዩት ጸሎት ሰማይ ገብቷል ብዬ አስባለሁ። እውነት ምንም ነገር ሳይሰማኝ ጌታ አምላክ እጁን በእኔ ላይ አድርጎልኝ ጸሎቴን ሰምቶ ጌታዬን በጣም በጣም አድርጌ አመሰግናለሁ። እንዲህ ነው እንደ ህይወት አልኩት። ዛሬ የሚያስጨንቀኝ ራሴም ጸጥ ስል የሚሯሯጥም ጸጥ ስል ጌታ ሆይ ተመስገን እያልኩ ነው። ዛሬ በቃ እረፍት የሌላ ምስጋና እየሰጠው ነው የዋልኩት። እግዚአብሔር ስሙ የተባረከ ይሁን። ለልጆቹ እግዚአብሔር በእውነት አይተኛም፣ አንቀለፋም። እግዚአብሔርን አመሰግነዋለሁ፣ እግዚአብሔርን አከብረዋለሁ፣ ሰማዋለሁ። የእግዚአብሔር መንፈስ ከኛ አይለይ። እውነት የእናንተ ጸሎት የእናንተ የበረከት ቀን ሲጸልይ ጠዋት ሲጸልይ አሁን የሶስተኛ ጊዜ ነው። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር በእውነት ይባርካችሁ፣ ህይወታችሁ ይባረክ እላለሁ። እግዚአብሔርን በጣም በጣም አድርጌ አመሰግነዋለሁ። ምን አይነት ምስጋና ልሰጥ ይበቃል እያልኩ ዛሬ በቃ ምን ብዬ ላውራላችሁ። በጣም ነው ደስ ብሎኝ ነው የባርኩት። እግዚአብሔር ፍቅር ነው፣ እግዚአብሔር መሀሪ ነው። በእውነት ሲቆም ሁሉ ደስ እያለኝ እግዚአብሔርን እግዚአብሔር ከፍ ይበል እኔ ዝቅ ይበል። የእሱ ፍቅር ብዙ ነው፣ አዳለም ለሁሉም ሰው ነው። በሽተኞች ምናልባት የምጸልዩበት ቦታ አንድ ቦታ ሲጠይቀው ነገሩኝ ሰው ሁሉ ሲጸልይ እንደነበረ። እግዚአብሔር አምላክ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እሱ ከፍ ይበል፣ ለመንግስቱ ያብቃል። እግዚአብሔር እንግዲህ ሁልጊዜ እሱን መስለን እሱን መፈለግ ብቻ ይሁንልን። ስሙ ይባረክ። ተባረኩ። ለመዝሙሬን በሰንበት ትምህርት የባረካችሁን ተባረኩ ይላለሁ። በመሪነቴን በመዝሙሬን በሁሉ በቃሉ በእውነት ጌታ ይመስገን። አይጤልም ያለ አምላክ ለሁሉ ይድረሰው። ለታመመ ሁሉ አገልጋዮች በየቦታ በሰሜን፣ በደቡብ፣ በምስራቅ በሁሉ ቦታ ያለ መሰለቻት እያገለገሉ ላሉት ሁሉ እግዚአብሔር መንፈስ ይውረሳቸው፣ ይጠብቃቸው። የታመመ ሁሉ ይፈውስ፣ ያመስግን። የእሱ ቶሎ እንዲመጣ በእውነት እንጸልይ። እረፍት የሚሰጠን እፎይታ የሚሰጠን እሱ ነው። በዚህ ዓለም ላይ ያለው ለምፈጠው እግዚአብሔር ስሙ የተጠቀነ ረቶኛልና ተባረኩ፣ ተባረኩ። እግዚአብሔር ይባርካችሁ ያገለገላችሁት። አሁን ለልጆቻችን ለሁሉም ሰው እንዴት እንደምንሆን ዛሬ ስለ ፍቅርም ስንማር ባተባርክ ያለው በደንብ ስለሰማ ይሆናል። ሁልጊዜም ነው ያለ። እግዚአብሔር ስሙ የተመሰገነውን ተባረኩ። አመስግኑልኝ። አመስግኑልኝ ጌታዬን። አናደሩ
አሜን አሜን። እግዚአብሔር የተመሰገነ ይሁን። እንኳንም ተሻለዎት። ሰማለሁ።
ሰማለሁ።
እሺ እሺ። ተባረኩ። ቀጥሉ ምስጋና።
እኔም እግዚአብሔርን አመሰግናለሁ ለጥበቃው፣ ለአባትነቱ፣ ለፍቅሩ፣ ለሚያደርግልን ነገር ሁሉ እሱ የተመሰገነ ይሁን። ስለሰጠን እውነት፣ ለምህረቱ፣ ስለ አባትነቱ አባት ብለን እንድንጠራው ስለፈቀደልን፣ ስላለን፣ ስለሚኖረን ነገር ሁሉ በሰማይ መጨረሻም ከእሱ ጋር እንድንኖር እድል ፈንታ ሰጠን። እግዚአብሔር የተመሰገነ ይሁን። ሌላ አገር ቤት ያለው ምን ያህል የከፋ አይደለም ነው የሚሉ ስደውልላቸው፣ የሆነ ሆኖ ለሀገራችን እንጸልይ። ለዚህም ሀገር ያለው ሁኔታ ጥሩ አይደለም። በኢኮኖሚውም በምኑ የሚወራው ነገር ደስ አይልም። የሆነ ሆኖ ወደ መጨረሻ ጊዜ ሰላም ሰላም ይላሉ፣ ሰላም አይኖራቸውም እንደሚለው ለሰላም እሱ የሚሰጠን ሰላም ካልሆነ በዚህ ምድር የሚደረገው ጥረት የትም ላይ አደርስ ይችላል። ዓለማችን እለት እለት ወደ ጦርነት እየቀረበች ነው። እንጸልይ። ለልጆቻችን እንጸልይ። ለታመሙት እንጸልይ። ያው ለተፈወሱትም ለተሻላቸውንም ለምስጋና እንጸልይ። እንግዲህ እንተሳሰብ። ደህና አደሩ። ወዳጅ
አሜን። አንተ እግዚአብሔር ይባርክ። እንጸልያለን። አቤት፣
እንዴት ዋላችሁ?
እግዚአብሔር ይመስገን። እንደምን ዋሉ?
አሜን አሜን። የእግዚአብሔር ስም የተመሰገነ ይሁን። ቸርነቱ፣ ጸጋው፣ ምሕረቱ በስቶልን በሰላም አውሎናል። እናመሰግነዋለን። እኔ የፈራሁት የተጠራጠርኩት ሁሉ ነገር እግዚአብሔር በቸርነቱ በጸጋው መልሶልኛል። የጸሎት መልስ አግኝቻለሁ። እኔ ጌታ ስሙ የተባረከ ይሁን። ሰማይን የዘረጋ ጌታ፣ ምድርን ያረጋት የፈጠረን ፈጣሪያችን ስሙ ይባረክ። ተመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ ምስጋና የከፍ ያለ ነው። ልዘረዝረው የማልችለው ትልቅ ነገር አድርጎልኛል እግዚአብሔር። እጅግ አመሰግነዋለሁ። ተመስገን። እናንተንም እግዚአብሔር ይባርካችሁ። በቀን ሶስት ጊዜ በእውነት አገልግሎት ከስራ ጋር ቤተሰብ ከመምራት ጋር እንዲህ በዚህ መስመር ገብታችሁ የምታገለግሉ ሰዎች እግዚአብሔር ይባርካችሁ። እግዚአብሔር መክሊቱን አክሎ ይጨምርላችሁ። ጉልበቱን፣ ጽናቱን፣ ብርታቱን ያክላችሁ። ተባረኩ። እኔ እግዚአብሔርን በጣም አድርጌ አመሰግነዋለሁ። መልካም አምላክ ነው። መልካም ነው። ቸር ነው። አርጎልኛል፣ መልሶልኛል። ተመስገን። ምስጋና ለእግዚአብሔር ይሁን። እናንተም ተባረኩልኝ። ደህና ደሩ።
አሜን
አሜን አሜን። እግዚአብሔር ይባርከዎት። እግዚአብሔር የተመሰገነ ይሁን ሁሌም ጸሎታችን ስለሚሰማን። አሜን።
እኔም እግዚአብሔርን ላመሰግን እወዳለሁ። ጸሎት ጥያቄ አቅርቤ ነበር። መለሰ የሚባል የጓደኛዬ ያጎት ልጅ አንገቱ ላይ ትልቅ ቀጢ ወጥቶ ነበር እና ጸሎት አድርጉለት ኦፕራሲዮን ሊሆን ነው ብዬ አስብ ነበር እና እግዚአብሔር ጸሎታችንን ሰምቷል። የእግዚአብሔር ስም የተባረከ ይሆን። ካንሰር ነው ብለው ነበረ። ካንሰር ሳይሆን ቀረ። አሁን ደውሎ በድምፁ መናገር አይችልም። አፍኖት ነበር እና በድምፁ እየሰማሁን እግዚአብሔር ይመስገን። ስለ ጸሎታችሁ እግዚአብሔር ይባርካችሁ። ጸሎታችሁን ሰምቷል እና አሁን እግዚአብሔር ይመስገን ወጥቶልኛል። ካንሰርም አይደለም ብሏል። ያችኛይቱ ካፍ ሰናይት ግን ጸልይልኝ እንዳለች ናት። ቅጥቷ ላይ ካንሰር ወጥቶ ትሪትመንት እየወሰደች ነው። ከትግስት ጋር አገናኝቻት ነበር። እንዴት እንደሆነ አላውቅም፣ ግን አሁን አግኝቻት አላውቅም። ግን አሁን ምስቴ በጸሎታቸው አስቧት እግዚአብሔር መንገዱ እንዲያቀና በዛውም ደግሞ በእውነት እግዚአብሔር ይጣል እንድታል እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ። አሁንም በጸሎታችሁ በርቱ። ለእህቴ የልጅ ልጅ ጸሎት አድርጎ እግዚአብሔር ይባርካችሁ። ድንዋሩን ደህና አደሩልኝ።
አሜን። እግዚአብሔር የተመሰገነ ይሁን። ጸሎታችን ሰምቶ ለመለሰው ሰርጀሪውን በሰላም ያሳለፈ አምላክ እግዚአብሔር ይመስገን። ለሌሎችም ደግሞ እንዲደርስላቸው በጸሎት አደራው መበርታት እንድንችል በታማኝነት መጸለይ እንድንችል እግዚአብሔር ይርዳን። ተባረኪ። አንቺም ሁሌም ለሰዎች ግድ ብለሽ የጸሎት አደራ ስለምትሰጭ እግዚአብሔር ይባርክሽ። ታለው እሺ፣ እንጸልያለን።
ይሰማል?
አዎ ትሰማያለሽ።
እግዚአብሔር አምላኬን አመሰግነዋለሁ። ጸሎታችን ስለሚሰማን ጌታ ድንቅ ነሽ። እንኳን ደስ አለሽ የኔ እናት፣ ጸሎትሽን ስለተሰማልሽ። አሁን ደግሞ የተናገረችው ማናት? ወይዘሮ ጌጤ ናቸው።
ባንቺ አምላክ ነች።
ባንቺዬ እንኳን ደስ አለን። እግዚአብሔር ጸሎታችን ይሰማል። እሱ ባለው ጊዜ ይደርሳል። የማይደርስ የማይሰማ የማይመልስ አምላክ አይደለም። ሁሉን የሚችል አምላክ ነው የምናመልከው። ግን እኛ በትዕግስት መጠበቅ መቆየት እንዳለብን ቃሉ ይናገራል። እናንተ አገልጋዮች ደግሞ በየጊዜው እየተግታችሁ የምታገለግሉኝ ሳትሰለችሁ ጊዜያችሁን እየሰዋችሁ እግዚአብሔር አምላክ ዋጋችሁን ይክፈል፣ መክሌታችሁን ያስፋላችሁ። እግዚአብሔር አምላክ ከፍ ያድርጋችሁ፣ ከዚህ በላይ እንድታገለግሉ ይርዳችሁ። በጤና በረከት፣ በእድሜ ባለጸግነት፣ ልጆቻችሁም ትውልዳችሁ ሁሉ ይባረክ። እግዚአብሔር አምላክ መውጣት መግባታችሁን ሁሉ ይጠብቅ። ጉባኤውን ሁሉ ይጠብቅ። የከበደውን ያቅልለው የኔ ጌታ። ሀገራችንም ጉዳይ ሰው ከሰው አገር ከአገር እንዲገናኝ እግዚአብሔር ፈቃድ ይሁን። ይቅር ይበለን። ጸሎታችን መተላለፋችን ሁሉ ኃጢአታችን ሁሉ ይቅር ብሎ ጸሎታችን ይስማልን። እግዚአብሔር መሰብሰባችን እንዲሁ ባጉል አይሆንብን። እኔም ደግሞ ሸክም አለኝ። እግዚአብሔር ሸክሜን እንዲያነሳልኝ እንዲመልስልኝ ሁልጊዜ ያስለመደኝ አምላክ አሁንም ጌታ እንዲገላግለኝ እግዚአብሔርን እለምነዋለሁ። እናንተም በጸሎታችሁ አስቡኝ። ደህና ደሩ።
አሜን አሜን። እሺ እንጸልያለን። እግዚአብሔር ደግሞ ጸሎታችን ይስማ። ብዙ የጸሎት አደራዎች የግል የሆኑ የጸሎት አደራዎችን ይሰጣለን በዚህ መስመር ላይ። እግዚአብሔርም ደግሞ ብዙዎቹን እየመለሰልን ስለሆነ ለዛም እግዚአብሔር እናመሰግናለን። መቤት እየተባረኪ እንጸልያለን። እሺ ሌላ ምስጋና አለ? ጨርሰናል መሰል። እንግዲህ ድምፅ እየሰማሁ አይደለም። እግዚአብሔር አምላክ እኔም ጋር አመሰግነዋለሁ። ሳምንታችን ጌታ ጠብቆ በሰላም እንደገና ደግሞ በዚህ ምሽት ከእናንተ ጋር ሁኜ የእግዚአብሔርን ቃል እንድሰማ እንድባረክ የረዳኝ አምላክ እግዚአብሔር የተመሰገነ ይሁን። ከቀን ወደ ቀን ስናልፍ እንዲሁ በተለምዶ ይመስለናል፣ ግን በጌታ ጥበቃ ነው ቀናችን በሰላም የሚያውለን። ከሌላው የደረሰው አደጋ ወይም ህይወት ማለፍ ከኛም ሊደርስ ይችላል። በእኛ ጥንቃቄ ሳይሆን በሱ ጥበቃ ነው እያሻገረን ያለ። ለዛ እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ በዚህ መስመር ብዙ የጸሎት አደራዎች ተሰጥተዋል። እነሱን ሁሉ የጸሎት አደራዎች ይዘን በጌታ ፊት እንቀርባለን። አሁንም ለጋሽ ግርማ እና ለቤተሰቡ እንጸልያለን። እግዚአብሔር መልስ እስኪሰጠን ድረስ ቅድም በስብከቱ በቃሉ እንደተማር ነው ዛፎችን ፍሬ ለማውረድ ምንድን ነው ያለ? ድንጋ ኮንቲኒስ በተከታታይ መወርወር አለብን ነው ብሏልኝ እና
እኛም በጸሎት ወደ እግዚአብሔር በየጊዜውን ቀርባለን መልስ እስክናገኝ ድረስ ለዶክተር አሉላም ለጤንነታቸው በፊት ተነግሮናልኝ ለእነሱ እንጸልያለን። በኢትዮጵያ ለሚደረገው የወንጌል ጥረት ሁሉ እንጸልያለን። በተለይ ደግሞ አዲስ ነፍሳት ወደ እኛ ቤተ ክርስቲያን የተቀላቀሉትን እግዚአብሔር አምላክ ከነሱ ጋር እንዲሆንና በሚያስፈልጋቸው ሁሉ መርዳት እርዳታ እንዲያገኙ እንጸልያለን። በጤንነታቸው በኩል የጸሎት አደራ ቢሰጡንን እናቶቻችንን ሁሌም በጸሎታችን እናስባቸዋለን። እናታድላም ቤተሰቦች ወደ ኢትዮጵያ ሄደዋል። በዛ በቆይታቸው ደግሞ እግዚአብሔር አብራቸው እንዲሆን በሰላም ወደ ቤታቸው እንዲመለሱ ሁሌ ታድላ የጸሎት አደራ ትሰጠናለች። ለቤተሰቦቿ ለእነሱም እንጸልያለን። የግል የጸሎት አደራ አለን ብለው የሰጡን አሉ። እነሱንም እናስባለን። እንግዲህ ብዙ ናቸው። እኔ ብዙዎችን ላላውቃቸው እችላለሁ። እግዚአብሔር ግን የጸሎት አደራዎቻችን ሰምቷል። እሱም ይመልስልናል። እነዚህን ምስጋናዎችና የጸሎት አደራዎች ይዘን በጌታ ፊት በጸሎት ስንቀርብ ዛሬ ምሽት በጸሎት የምታገለግለን አባዬ ጌጤ ነች። ለእሷ መስመሩን ዘጋለሁ። አባዬ ተባረኪ። እሺ እንጸልይ። የምትወደን የምታፈቅረን አብሮነትህ የማይለየን ሁልጊዜ ከኛ ጋራ የምትሆን አምላክ ስላለህን እናመሰግናለን። አባቴና አምላኬ እንሆ ልጆችህ በፊትህ ቀርበናል። እንደየጉዳያችን እንደየጥያቄያችን እንደየፍላጎታችን እንድታሟላልን ስላሟላልህንም እናመሰግናለን። አባታችን ሆይ ሁልጊዜ ያለ አንተ ሌላም የለንም። መግቢያም መውጫም የለንም። መከታችን፣ ዋልታችን፣ አጥር ግንባችን፣ ጌታ ሆይ አለኝታችን አንተው ነህ። ስምህ ይባረክ። በሰማይ በምድር ከፍ ከፍ በል። የማታዳላ ሐሰት ውሸት የሌለው ቃል ሁልጊዜ እውነተኛ የሆነ ቃልህ ጌታ ሆይ በቀን ሶስት ጊዜ እንደ ምግብ እንበላዋለን፣ እንደ መጠጥ እንጠጣዋለን። ትባርከናለህ፣ ትቀድሰናለህ፣ ትመግበናለህ። ስምህ ይባረክ። አምላካችን፣ ንጉሳችን፣ ጌታችን በሁሉ እናመሰግንሃለን። ለምታደርግልን ሁሉ ስንጠራህ በፍጥነት ስለምትቀርብን ጸሎታችንን ስለምትሰማ ጥያቄያችንን በቅርበት ስለምትመልስት እናመሰግንሃለን። አምባችን፣ ጌታችን፣ ፈጣሪያችን፣ ልዑል ንጉሳችን ተመስገን፣ 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 ተመስገን። እንደምታደርግልን ሁሉ መግቢያ መንበርከኪያ ስለሰጠህን ወዴት እንሄድ ነበር? ጌታ አንተ ባትጠራን ባታቀን ባትመርጠን ያንተ ባታረገን። አባቴና አምላኬ ስምህ ይባረክ። አሁንም አመሰግንሃለሁ ጌታ ሆይ እንዳንተ አይነት አባት ስላለን። እኛ ኃጢአተኞች ሆነን ሳለን ክፉዎች፣ ማንሰማ፣ ማናዳምጥ፣ ድዋን ማንከተል ሁል ጊዜን ይነገረናል፣ እንመከራለን፣ እንሰበካለን። ጌታ ሆይ አረ ስንቱን እንሰማለን፣ ግን ተግባር ላይ የምናውለው አይመስለኝም። አቅቶኛል። አንተ ጥራኝ፣ አንተ አግዘኝ ጌታ። በመንፈስ ቅዱስ እርዳን። ለያን
አንዳችን አንተ በእውንም በልም ታይን አባቴ ዋክ ዘመኑ መጥፎ ዘመን ነው። ይሄንን አንተን ቃል በውስጣችን አስቀምጠን ጌታ ሆይ አልመን አስተውለን አንተ ቃል መጥቶ ስራውን ሳይሰራ ወደ አንተ አይመለስም አባቴ እናውቃለን። እንደ ብቅል በውስጣችን ያብብ ይብቃል ስርስደት እንማረክ ወደ አንተ እንወሰድ ጌታ ሆይ ባክ የኛ አስተሳሰብ የኛ ምኞት የኛ ፍላጎት ሳይሆን ያንተ ሐሳብ በውስጣችን ይግባ ጌታ ሆይ ይሳበት ወደ አንተ እንድርምጃ ቅርበ እንማጸንሃል እናመሰግንሃል እንደምታረክልን ሁሉ ተመስገን ተመስገን አምላኬ ተመስገን። እኖ በወቅቱ ከፍታ የምትመራንን እህታችንን እግዚአብሔር ይባርክሽላለሁ። ተባረኪ ቤትሽን ኑሮሽን መውጣት መግባትሽን ልጅሽን ጌታ አምላክ ዳሶ ዳብሶ ያዝሽ ይርዳሽ በመውጣት በመግባትሽ እሱ ይገኝ። አባቴ እንድታመሰግኝው ጌታ አምላክ በመንፈስ ቅዱሱ ብርታቱን አቅሙን ጉልበቱን ያብዛልሽ ይስጥሽ። እነሆ የሰንበት ትምህርት ያስተማረው ወንድማችን እግዚአብሔር ባርክላለሁ። ተባረክ አንተም እንደዛው ኑሮህን ቤትህን ባለቤትህን ልጆችህን ስራህን መውጣት መግባትህን ጌታ ኢየሱስ ሲዳስ ሲዳስ ሲባርክ ይቀድሳችሁ አብሯችሁ ይሁን አይለያችሁ። አገር ቤት ያለውም ጉዳይህን እሱ ያስፈጽምልህ እሱ ይከታተልህ ይከታተልልህ ዋስ ጠበቃ ቅን ፈራጅ ዳኛ ይሁንልህ እንደ ፍቃዱ ያድርግልህ። ቃል አስተማረንም ወንድማችን እግዚአብሔር ይባርክህ እልሃለሁኝ። ከስብከቱ ምክሩ በእውነት እኔ በጣም ተባርኬበታለሁ። ለእኛ ለእናቶች ለልጅ ለልጅ ልጅ ሁሉ የምናስተላልፈውን ምክር ነው የሰጠህን። ተባረክ። አጎትም አባትም ይባረኩ። መንገዱን ከፈቱልህ። የሚጠቅምህን ምክር ሰጡ። አንተም ምክር ሁሉ አይጠቅምም። የሚጠቅመውን ለይተህ አውቀህ መርጠህ ዱዓውን ስለተከተልክ ሰው ስላረገህ በዛ መንገድ ስላራመደህ ይሄ የጌታ ድጋፍ ነው። እሱን በመጨበጥህ በመንፈስ ቅዱስ ረድቶህ ነው አንተ አይደለህም። አሁንም የፈጠረህን አምላክን ተጠማጠን። አጥብቀ ያዘው። በያዝከው መንገድ ተራመድ። ከዚህ በላይ ትሆናለህ። ያሳድግሃል። ይመራሃል። ይረዳሃል። የጌታ ስም ይባረክ። የያዘውን አይለቅም አምላክ። ያጠብቃል፣ ያሳድጋል፣ ያቆማል፣ ያበረታል። ብርታት አቅም ይሁንልህ። እድሜ ጤና ይስጥህ። እኔ በእውነት ተባርኬበታለሁ። የዘመርሽውን የዛብዬንም እግዚአብሔር ብሩክ ያርግሽ። የኖክዬን ሩትን አንቺን ራስሽን ወጥተሽ ስትገቢ አድሱን ባርኩ ኮ ይቀድሳችሁ። የረገጣችሁበት ቦታ ሁሉ ይባረክ። ወገን ዘመዶችሽ ሁሉ ይባረኩ። ተባረክልኝ። አካባቢያችሁ እናንተን አይቶ ይባረክ። ሰፈራችሁን ባርኩ፣ ቀድሱ፣ ማርኩ። ማራኪዎቹ ነው። እግዚአብሔር ይርዳችሁ። አባቴና አምላኬ በዚህ ሰዓት የታመሙትን ጌታ ሆይ በእግር ስር አቀርባለሁ። ብዙዬ ቤተሰቦች ጸልዩላቸው ብላለች። አዎ ጌታ ጸሎትሽን ስማው። እሱ ያዳምጣቸው አቶ በለጠን አስሚን። የእሱ እጅ በእነሱ ላይ ይጫን፣ ፈውሱ ሰላምን ይላክላቸው። እጅጋየውን ብርታቱን አቅሙን ጉልበቱን ያብዛላት። ሁላችሁንም እግዚአብሔር ይባርካችሁ እላለሁኝ። እነሆ ወይዘሮ አበቡ አመስግነዋል። እሰይ እንኳን በሰላም ዋሉ፣ እንኳን ፈወሱት፣ እንኳን ዳሶ ዳበሱት። ለዛሬ ውሎ ብቻ ሳይሆን እስከ መጨረሻው ጌታ ከእርሶ ጋር ይሁን። ሁል ጊዜ ያመሰግኑታል፣ ይዘምሩለታል፣ ይጸልያሉ። ጌታ ኢየሱስ ይጎብኞት፣ ይዳሶት፣ ይዳብሶት፣ አብሮት ይሁን፣ አይለዩት። ልጆቹን የልጅ ልጆቹን ሁሉ ይጎብኝሎት፣ እድሜ ጤና ያብዛሉት። ስላበዛሉትም ተመስገን። እጅግ አድርጌ አመሰግነዋለሁ ጌታዬ። ወይዘሮ ፈጠነን፣ ወይዘሮ ጡርዬን፣ ተድላይን ከነ ቤተሰቧ ባለችበት ቦታ ጌታ ሆይ በሰላም አዝናንተ፣ በሰላም አቆይተ፣ በሰላም ወደ የቤቷ ወደ ቤቷቸው እንድትመልሳቸው ከነ ልጇ ከነ ባለቤቷ ጭምር ዘመድ ወዳጆቻቸውንም ጌታ ሆይ በሰላም አግኝተው ስለተደሰቱ እግዚአብሔር ሆይ አመሰግንሃለሁ። ሌሎችንም የሄዱትን በሰላም እንድትመልስ እማጸናሃለሁ። እንዲሄዱ የተዘጋጁትንም በሰላም እንድትወስዳቸው፣ በመንገዳቸው ሁሉ እንድትገናኛቸው እማጸናሃለሁ። ያመሰገናችሁት ጌታ አድርጎላችሁ ምስጋና በሰፊ ያቀረባችሁትን ሁሉ እግዚአብሔር ይባርካችሁ። አሁንም ጸሎት ጩን ይስማ፣ ምኞታችሁን ይፈጽም፣ የጥሙና ጸሎታችሁን እንቆቅልሹን ይፍታ። እንኳን ደስ አሉት የኔ እመቤት። ስሞትን ረሳሁን፣ እሷን አይረሳም ጌታ እና እኔ ስም ብዘነጋም አባቴና አምላኬ አንተ ታውቃቸዋለህ። ጌታ ሆይ አመሰግንሃለሁ። ጥያቄያቸው መልስ ስላገኘ፣ ፈውስ ሰላም ስላበዛህላቸው እጅግ አድርጌ አመሰግንሃለሁ። የሰማይ ንጉሥ የምድር ገዢ አንተ ተጠርተህ አትዘገይም። አባቴና አምላኬ የምትዘገይበትም ጊዜ ይኖርሃል፣ ምክንያት አለህ፣ አንተ ታውቅበታለህ። አባቴና አምላኬ ለምታረግልን ሁሉ እናመሰግንሃለን። ተመስገን። ባንቺዬ ኦፕራሲዮኑ ጥሩ በጥሩ ሁኔታ ስላለፈ ላቶ መለሰ ስላስደሰተን እኛም ደስ ይለናል። ጸሎታችንን ሰምቶ እግዚአብሔር ስለሚፈውስልን ስለሚያድንልን ስለሚዳስስልን እጅግ አድርገን እናመሰግነዋለን። ሌላው ደግሞ ስለ ጓደኛሽ ሄዳለች አልሽ። በሄደችበት ሁሉ እሱ ይጎብኛት። ምኞቷን፣ ጸሎቷን፣ ልመናዋን እሱ ይፈጽምላት፣ ድነቱን ይላክላት። ሌሎችም የታመሙት ሁሉ የጸሎት አደራ የሰጡትን ሁሉ ይጎብኝ። ቃኝ አምላኬ ይዳስ፣ ይድረስላቸው። አባቴ ድረስላቸው፣ ድረስልን ለሁላችንም። በተለይ የመንገድ ለእህቴ ለእህቴ ልጅ ብላለች። ባንቺዬ እግዚአብሔር ፈውሱን ሰላሙን ጋብዛላቸው፣ ይዳሳቸው፣ አብሯቸው ይሁን። ባሉበት ቦታ ሁሉ የእሱ እጅ በእነሱ ላይ ይጫን፣ ፈውሱ ሰላምን ያብዛላቸው። ጸሎታችንን የሚሰማ አምላክ አይዘገይም፣ ያደርገዋል። ስሙ ይባረክ። እናመሰግነዋለን ስለሚያደርግልን ሁሉ። አባቴና አምላኬ በተለየ መንገድ ለአቶ ግርማ ማጸንሃለሁ። እኛ አንሰለችም አባቴን ጨቀጭቀሃለን፣ እንዘንዝሃለን። እባክህ ጌታ ድረስለት። አባቴና አምላኬ እባክህ ጎብኘው፣ ቃኘው፣ አብረውን አትለየው። በቃ ቤት ግባ በለው። ውሃው እስኪናወጥ የሚጠብቅ የነበረው ሰውዬ ጌታ ኢየሱስን አግኝቶ ዘርዝሮ ነገረው። ከሰማ በኋላ እሱ ያውቀዋል ባይጠይቀውም አውቆ ነው የሄደው። ተነስ አልጋህን ተሸክመ ሂድ አለው። ኢየሱስም ይባረክ። በያለበት ቦታ ዞሮ ሄዶ ያድናል እሱ ልጆቹ። አሁንም የእሱ እጣ ፋንታ ለአቶ ግርማ እንዲደርስ እማጸንሃለሁ ጌታ ሆይ፣ እንደ ፍቃድ አድርገህ የው ጎብኘው፣ ቃኘው። አባቴ እባክህን አንተ ተገናኘው። እንደው አሁንስ በቃ ወደ ቤት ግባ በለው ጌታ፣ ፍቃድ ይሁን። መለመዱንም ቃኛት፣ ጎብኛት ጌታ ሆይ። እዛ ጉልት ለቀኑን በሙሉ በየቀኑ መቀመጥ አባቴ እባክህ ለእሷን ብርታት፣ አቅም፣ ጉልበት፣ ማስተዋል፣ ጥበብ፣ ማመስገን፣ ማጉረምረም ሳይሆን አብዛላት። ልጇንም ባርከ ቀድስ ጌታ ሆይ። በቁም ነገር አጣልላት፣ አውላት ልጇን። አባቴና አምላኬ አይን አይኑን እያዩ ሁለቱም አንድ ላይ ሆኖ ከሚሆኑ ለልጅቷ ጌታ ኩሽ በላት። የምትሰራ ስራ ብዙ አላት። ወደዛ እንድታዘነብል አንተ እርታት እባክህ ጌታዬና ፈጣሪ። እማጸንሃለሁ። ጊዜው ያልፋል ይሮጣል፣ በከንቱ እንዳያልቅባት ባቴ እንደ አስባት። እያት፣ ጎብኛት፣ ቃኛት። ብርታት፣ አቅም፣ እውቀት፣ ጥበብ አብዛላት። እንደተባለው ምክር የሚመክራትን ሰው አውጣላት። እንደው እንዲህ የሚበጃት መንገድ የሚበራላት የሚያበራላትን ሰው አገናኛት፣ አጋጥማት። ጌታ ሆይ እንደ ፍቃድ አድርግ። ለአንተ አስረከብኩ፣ እንደ ፍቃድ አድርግ። እመቤቴ ሕማልኝ ብላለች። ጌታዬና አምባዬ ሸህም የከበዳችሁ ኑ ወደ እኔ ብልሃል። በፊቱ አቀርብልሃለሁ፣ በእግር ስር እጥላታለሁ። ሸህሙን አቅልልላት፣ እኔ አቀልልላችኋለሁ ብልሃል። ያንተ ቃል እውነት ቃል ነው ጌታ ሆይ። እውነት ለእውነት ነህ ፈጣሪያችን። አሜን፣ ሀሌሉያ። ወደ አንተ እኔ አቀረብኳት። ሸህማን አቅልልላት፣ ክብደቱን አውርድላት፣ ከላይዋ ላይ ጭነቱን አራግፍላት። አባቴና አምላኬ ሆነልኝ ብላ ደግሞ እንዲሁ እንድታመሰግንና እንድታመሰግንህ እንድንሰማ እንድትረዳት ማጸንሃለሁ። ላረክላት ሁሉ ተመስገን። ስለ ልጆቿ፣ ስለ ልጅ ልጆቿ፣ ስለ ጤናዋ፣ ስለ እድሜዋ ሁሉ አመሰግንሃለሁ ጌታ። ሁሉ እንደ ፍቃድ ይሁን። አባቴና አምላኬ በሀገራችን ያለውን ሁኔታ አንተ ታውቃለህ። ጌታዬና አምላኬ ለመሪዎቹ አብረውት፣ አማካሪዎች፣ ሰራተኞቹ ሁሉ አይናቸውን ግለጽ፣ አይምሯቸውን ክፈት፣ ማስተዋል፣ ጥበብ አብዛላቸው። እልቂት፣ ፍጅት፣ መከራ፣ ችግርን አርቅ ጌታ ሆይ። ያንን የሚያዩበትን አይን ግለጽላቸው፣ አብረሃቸው ሁን። አባቴ የሚሰሩት የሚያደርጉት የሚመሩት ሁሉ እኩል በኩል ሁሉንም አስተካክሎ እንዲያዩ ብርሃን ሁናቸው፣ እነሱ አይደሉም የሚያረጉት አንተ አስተማራቸው አይናቸውን ግለጽ አይምሯቸውን ክፈት ጌታ ሆይ ሳይሰሙት ቀርተው አይደለም ሳይዩት ቀርተው አይደለም ሁሉ እንደተበለት ይሰማሉ እነሱም ሰዎች ናቸው እንደኛ ሁሉንም ያዳምጣሉ የችግረኛውን የራብተኛውን የተንገላታውን የሚያዩበት አይን ግለጽ ጌታ ሆይ አብራላቸው ብርሃን ሆናቸው ሁሉ እንደ ፍቃድህ ይሁን አስባታችን ምስኪን አገር አስባት አስባት ጌታይና አምባዬ ወጣቱ ወጥቶ ይግባ ሰርቶ ይግባ ተምሮ ይወቅ የሰማይ ንጉስም ድርገሽ ይሁን ከጌታ የድሮ በረከታችን ይመለስ አንተ ያልከው ቃል አይቀለበስም ያልከው ሁሉ ተፈጽሟል ምጻት ብቻ ነው የቀረው ትንቢቱ ተፈጽሟል ጌታ ሆይ ያንን የምንሸጋገርበትን ጉልበት አቅም ጥበብ እውቀት አብዛልን አባቴና አምላኬ እንደ ፍቃድህ ያዘን እኛን አንተ ያልከው ብቻ ይሁንልን እኛ ያልነው አይሁን የሰማይ ንጉስ ኩላሊትን ደምን የምትመረምር አባት ሳይሆንም ሲሆንም ሁሉን የምታይና የምትፈጽም አባት ነህና እናመሰግንሃለን። እንግዲህ ቀኑን በሙሉ ስለ አብርሃም ስለዋልክ እናመሰግንሃለን። ሌሊቱን ደግሞ ጌታ የረፍት የሰላም የደስታ ተኝተን የምንነቃውን እንቅልፍ እንድትሰጠን እንማጸንሃለን። ለነገው ፕሮግራም ደግሞ ይህን ድቅደን ለማሳልፈ በሰላም እንድታነጋለን በሰላም እንድታገናኘን ያንተ ፍቃድ ይሁን። ለእኔም ስላረክልኝ ሁሉ ተመስገን ተመስገን ጌታዬ ተመስገን። አመሰግንሃለሁ፣ ባርካለሁ፣ ቀድስሃለሁ ልጆቼን የልጅ ልጆቼን ስለባረክልኝ ስለቀደስክልኝ ስለዳሰስክልኝ ስለጎበኝህልኝ እጅግ አድርጌ አመሰግንሃለሁኝ አምላኬ። ክብር ምስጋና ውዳሴ በሰማይ በምድር ለአንተ ብቻ ይሁን። አሁንም ፈውስን ይሻለሁ ጌታ ሆይ ፈውስን ይሻለሁ። ለአንተ የምነገር ነገር የለም ታውቀዋለህ አባቴና አምላኬ። ያንተ እጅ በኔ ላይ ይጫን፣ ዳሰኝ፣ ዳብሰኝ፣ ጎብኘኝ፣ ቃኘኝ፣ ኃጢአት በደሌን ከኔ ላይ አርግ። ያንተ ጸጋ ያንተ በረከት እንዲበዛልኝ በስቶልኛል። ተመስገን አመሰግንሃለሁኝ። ሁሉን አድርገህልኛል፣ እድሜ ጤና ሰጥተኛል። ተመስገን ተመስገን አባቴ። ክብር ምስጋና ለአንተ ብቻ ይሁን። ለሆነው ሁሉ አመሰግንሃለሁኝ። ክብር በሰማይ ክብር በምድር ለአንተ ብቻ ይሁን። ደግሞ ሁሉ ሲሳካልኝ የቀረው ሲፈጸምልኝ እንዲሁ በዚሁ አንደበቴ እንዳመሰግንህ ከእህቶቼ ጋር ከወንድሞቼ ጋር በፊት እንድቀርብ ያንተ ፍቃድ ይሁን። አንተ ያልከው ይሁን ሁሉ እኔ ያልኩት አይሁን። በጌታችን በመድኃኒታችን ባንደየው ልጅ ለኛ ብሎ በመስቀል ህይወቱን አሳልፎ በሰጠው በጌታ በኢየሱስ ስም ስትል ስማን አሜን አሜን።
እግዚአብሔር ባርክሻ ጌታ ጸጋውን ያብዛልሽ ስለተሽን ይስማይ ወስኝ ላከልሽ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። በጸሎት ጊዜ ማብረን ስለነበረ ምሽት ያገለግሉት ሁሉ ጌታ ይባርካችሁ ማለት ወዳለው ጸጋውን ያብዛላችሁ። ፕሮግራማችን እዚህ ላይ ጨርሰናል። በጸሎት ፕሮግራም ደግሞ ጌታ ስነንም ጠብቆ ያገናኘን መልካም አዳር